የአሜሪካ ድምፅ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ነጋት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
ጤና ይስጥልኝ የኢትዮጵያ ድምጽ ሬዲዮ ተከታታዮች ዞተር ሁድ ከ10 ሰዓት እስከ 12 ሰዓት የምናስተላልፈው የኢትዮጵያ ሬዲዮ ዝግጅት አሁን ጀምረናል። በቴክኒኩ መብራቱ ፕሮግራሞችንም በማዘጋጀት መብራቱ አብሮኛል። እኔም ፕሮግራሙን በማስተዋወቅ ዘውዱ አብራችሁ እስከ 12 ሰዓት ዘልቃለሁ። ቀጣይ ፕሮግራማችን የሚሆነው የሳምንቱ ታላቅ ጥያቄ አለን ወደ እናንተ እናደርሰው። እናንተም በስልክ መስመራችን ላይ የምትመልሱት ጥያቄዎች ይኖሩናል። በመቀጠልም መብራቱ ኢንተርቪው የሚያደርጋቸው ሰዎች ይኖራሉ። እነሱንም በተመለከተ መብራቱ
እንግዲህ ያው እንደ ጅማራዎች ላይ እንግዲህ አካም ነጉማ ፈይማ ብለን እየደመረውና እናልባት እንግዲህ ለአድማጮቻችን ያለን መልካም ስሜት መልካም አክብሮትና እንዴት ከረማችሁ ለማለትም ስለወደድ ነው ጎን ለጎንና እንዳልከው ነው ጥያቄዎቻችን እንዳሉ ናቸው። ከዛ ቀጥል ብለን ደግሞ ትላንትና ያሳለፍ ነው ትልቅ ደስ የሚል ነገር ነበር። የኢትዮጵያ ማህበረሰብ በተለይ የኢትዮጵያ ኮሚኒቲ በስዊድን ያው ከተቋቋመበት ጊዜ ጀምሮ ያደገ መጥቶ ዘርፈ ብዙ መፍትሄ የሚያመጡ ሐሳብና ስራዎችን እየሰራ ይገኛል። ከነሱ ውስጥ ደግሞ ከዚህ ቀደምም በሬዲዮናችንም በተለያዩ ማስተዋወቂያ ዘገባዎች ላይ እንደዘገብነው የኢትዮጵያ ቀን በሚል ትላንትና በደመቀ ሁኔታ ያከበረው ፕሮግራም ነበርና እሱን በተመለከተ እንዴት ነበር ፕሮግራሙ ምን ሁኔታዎች ነበርት ሚሉን አጠቃላይ ሁኔታ ከእንግዲህ ከኮሚኒቲው ሰብሳቢ ከሆኑት ካቶ አበራ አዳሙ ጋር አጠር ያለ ቆይታ ለማድረግ እንሞክራለን ወይም እናረጋለን ብለን ቀጠሯችንን ሰድረናል። እንግዲህ ካርማጆቻችን ጋር የሚገናኙበትና ምን ነበር ላልመጡም ላልተካፈሉም የነበረው ምን ይመስል ነበር ሚሉን ነገር አንድ ላይ ምናይበት ሂደት ነው ነው።
ሁለተኛው አጋማሽም አንድ ኢንተርቪው እንዳለ ከመግባታችን በፊት ነግረህ ነበርና እሱንም በተመለከተ ለአድማጮቻችን በተብራራላችሁ።
ያ እንግዲህ ከሱ እንግዲህ እንትን ላለ ዋነኛና ትልቁ የዛሬው አበይት የኢንተርቪው ወይም የቃለ መጠይቅ ፕሮግራማችን በመጪው ዲሴምበር 9 እና 10 የሚካሄድ ትልቅ አገር አቀፍ የሆነ መፍትሄ ባለ ብዙ መፍትሄ ይሆናል ተብሎ የታሰበ ትልቅ ስብሰባ አለ። ይሄም ኢትዮጵያ ፊቸርስ በሚል የተዘጋጀ ነው። በተለይ ደግሞ በአውሮፓ ውስጥ የሚንቀሳቀሱ የሰብአዊ መብት ተሟጋቾች ያገራቸውን የሚወዱ ኢትዮጵያውያን ተሰባስበው የሚንቀሳቀሱበት የአውሮፓ ታስክ ፎርስ ወይም የአውሮፓ ግብረ ኃይል አለ። በእነሱ አማካኝነት የተዘጋጀ ትልቅ ስብሰባ አለና እነዚህ ውስጥም በተለይ ደግሞ በኢትዮጵያ የሰብአዊ መብት ትግል ውስጥ እጅግ አርገን እናቃቸው ብዙ ቦታ ላይ ፊት ቀድሞ የሚታዩና ከዚህ ቀደም ብዙ ኢትዮጵያውያን የሚያውቋቸው ሰዎች የሚሳተፉበት ነው። እንደ ምሳሌ የምንወስደው ፕሮፌሰር ጌታቸው በጋሻውን ማክስዌል ለመጭም ኢትዮጵያውያን በተለይ የተለያዩ አጽናፍ ላይ ያሉ አካላቶችን በማሰባሰብ ወደ አንድ ልቦና ወደ አንድ የልብ ምት መጥተው መፍትሄ አምጪ ሆኑ ስራዎችን እንዲሰሩ የተለያዩ ጥረቶችን ሲያደርጉ የነበሩ ሰው ናቸው። ከዚህ በፊትም የምናቃቸው ናቸው እሳቸው የሚገኙበት ከዚህ ከበተለይ ደግሞ ምርጫ 1997 እንደ ኢትዮጵያ አቆጣጠር ያንን ተከትሎ በአውሮፓ ውስጥ ኢትዮጵያ ውስጥ ያለውን አምባገነን ስርዓት አደባባይ በማውጣትና የሚሰራቸው ስራዎች በማጋለጥ የምናቃቸው አንድ ምንወዳቸው አውሮፓዊ ዜጋ አሉ። እሳቸውም ወይዘሮ አና ጎሜዝ ናቸው እሳቸው የሚገኙበታል። ከዛ ውጪ ባለም አቀፍ ደረጃ ምናቃቸው ዓለም አቀፍ ተቀባይነት ያላቸው ትልልቅ የሰብአዊ መብት ተሟጋቾች እንደ ያሬድ ኃይለ ማርያም እና እንደ አቶ አዋሎ አላ የሚባሉት ሰዎች በእንግድነት ተገኝተው የሚመራ ትልቅ ፕሮግራም ነው። የሁለት ቀን ፕሮግራም እና ያንን ያዘጋጁ አካሎች ለምን አዘጋጁት? ሐሳቡ ምንድነው? በርግጥ እንደመነሻ የተካሄደው ኢትዮጵያ ውስጥ ባለው ከአሁን ባለው ሁኔታ ላይና በመጪ ኢትዮጵያ መጻይ ድል ላይ የተመሰረተን ያረጋው ውይይት እናረጋለን የሚል ሐሳብ ነው ያለው። ግን ከዛ በተረፈ ማህበረሰቡ ምን ይጠብቃል? ምን አይነት ውጤት እናገኝበታለን የሚለውን ሐሳብ ጠቅለል አድርገን ከአዘጋጆቹ ጋር እንወያያለን። አድማጮቻችንም የራሳቸው የግል ጥያቄ ካላቸው መሳተፍ የሚፈልጉበትም ተጨማሪ መረጃዎችን ማግኘት የሚፈልጉበትም ከሆነ በስልክ ቁጥራችን ያው 0819100 ደውለው ሐሳብ አስተያየታቸውን መስጠት ይችላሉ። ጥያቄ ማቅረብ የሚችሉበት ሁኔታ ነው ያለውና ያው እንግዲህ ያልተዘነጋውና ትልቁ ዋና ፕሮግራማችን የሚቀርበው በረከት የሁድ ጨዋታ ፕሮግራማችን ይቀጥላል ማለት ነው።
የበረከት የሁድ የጨዋታ ፕሮግራም አለን። እንዲሁም ጥም ዜማዎችን በየጣልቃው እናሰማቸዋለን። ከዛም በመቀጠል በግሩም ጌታ የሚቀርበው ሳምንት በሳምንት ውስጥ ያሉት አበይት አንኳር ዜናዎች የሚቀርቡበት ሰዓት አለ። 11 ሰዓት ላይ ይቀርባል። ከዛው ፊት ግን ወደ ሳምንቱ ጥያቄ እናልፋለን። የሳምንቱም ጥያቄ በ0819100 ላይ እንደተለመደው የምትመለሱት ጥያቄ ነው የሚሆነው። ወደ ጥያቄው ስገባ
ሀዜት አሳዋለኝ ለምን ነው አድማጮቻችሁ ወረቀትና እስክሪብቶ እስኪ ዝድል ማሰጠው መጀመር ነው ፈጣንሽ ቆይተን በልና ከዛ በኋላ ተዘጋጅተው አድማጮቻችንም ለመልሱም
ይሻላል
እንግዲህ ማሽን መመለስ ያሸልማል ብለናል ቃላችን ጠብቀን ከዚህ ቀደም ሸልመናል እና አድማጮቻችን ተዘጋጅተው ይቆዩልን የጀመርናት ሙዚቃ እናሰማና እሷን ጨርሰን ተመልሰን የመጀመሪያው የሚሆነው የጥያቄና መልስ ፕሮግራማችን ጥያቄውን ከኛ ወደናንተ መልክበት መልሱን ደግሞ ከናንተ ወደኛ መንጠብቅበት ጊዜ ይሆናል ማለት ነው
በጣም ጥሩ
አብራችሁን ቆዩ አድማጮች
እንግዲህ አድማጮቻችን አሁን ተመልሰናል ወደ ጥያቄው ጥያቄውም ሀዜ ቴዎድሮስ መቅደላ ላይ ራሳቸውን የሰውት በስንት ዓመተ ምህረት ነው የሚለው አንደኛው ጥያቄ ዛሬ ሁለት ጥያቄዎች ነው የሚኖሩን እስከዛ እናንተ ያብላላችሁ ጥያቄዎችን ተብቀናላችሁ ድርገመው ጥያቄውን ሀዜ ቴዎድሮስ መቅደላ ላይ ራሳቸውን የሰውት በስንት ዓመተ ምህረት ነው የሚለው አንደኛው ጥያቄ ሁለተኛው ጥያቄ በእንግሊዞች እጅ ወደቀው ያዜ ቴዎድሮስ ልጅ ማን ይባላል የሚለው ደግማለሁ በእንግሊዞች እጅ ወደቀው ያዜ ቴዎድሮስ ልጅ ማን ይባላል የሚለው
ያው እንግዲህ ያው ጥንት አባት አያቶቻችን ለኛ ያስረከቡን የህይወት ዋጋ ነው። አጼ ቴዎድሮስን ስታረሳ አንድም ውስጥ የመጣውና የታወሰኝ ነገር ያ ነገር ነው። ኢትዮጵያችን አንድ ሆና ለዋላዊነቷ ተጠብቆ የታፈረችና የተከበረች ሀገር እንድትኖር አባቶቻችን ከራሳቸውም ከህይወታቸውም አብልጠው የሀገራቸውንም የራሳቸውንም ክብር ጠብቀው የሚወድቁባት ሀገር የነበረች እንደች እንደዛሬ እንግዲህ ተሰብስበን የተወሰኑ ጭፍራዎች እናፍረሳት የለም ማፍረሰን እንጠግናት ያረጀች ነች እናድሳት ብለው እንደ ፍራሽ አዳሽ የሚመጻደቁባትና ቁጭ ብለው በጠረጴዛ ዙሪያ ሀገርን የሚያክል ነገር ለመመስረትና ለማፍረስ የሚደረደሩባት ሳይሆን ህይወትና ዋጋ የተከፈለባት ሀገር ነች። እና እንግዲህ ምናልባት ይህንን መልስም ስናስብ ጎን ለጎን ኢትዮጵያችን ሀገራችን ይህን ያክል ዋጋ ተከፍሎባት እዚህ ደረጃ የደረሰችን ሀገራችን አስጠብቀን እንዴት መሄድ እንችላለን? በተለይ ደግሞ አሁን ላይ በዚህ ሰዓት ላይ ምናየው በየቀኑ ምንታዘበው ነገር አለ ኢትዮጵያ ውስጥ የሰው ልጅ ነፍስ ዋጋ አጥቶ ከገንዘብም ከምንም ነገር በላይ አንሶ እንደ ሰውነት ሳይሆን እንደ ሌላ ተራቃ የሚቆጠርበት እንደ ፋብሪካ ቃ ከሰውነት ነፍስ ሳይሆን ከግልና ከትንሽ የገንዘብ ማግኛ ቋቶች ደረጃ የተመደበበትና ዘርና ሀገር እንደ ወግ እንደ ባህላችን ወግ ሳይቀር አጥቶ ዛሬ ያለንበት ያስከፊ ዘመንና ጊዜ ላይ ደርሰናልና ይሄ ነገር ቆሞ እንደ ጥንቱ የተከበረች ታፈረች ሀገር እንድትኖርን እንዴት ማድረግ እንችላለን? አንድነታችን አስጠብቀን እንዴት መሄድ እንችላለን? ለሃያ ምናምን ከዛ በላይ ለ26 ለ27 አመት ሲጫንብን የነበረው የመከፋፈል ይዘል ቀንበር ተወግዶ በአንድነት ለሁላችንም የሆነች ሀገር አስጠብቀን እንዴት መኖር እንችላለን? ኢትዮጵያ ውስጥ ትክክለኛ ዲሞክራሲ መጥቶ እያንዳንዱ ዜጋ በሰብአዊ መብቱ ተጠብቆለት እያንዳንዱ ዜጋ የመረጠውን የፈለገውን ሐሳቡን በነጻነት የሚናገርበት ሀገር እንዴት መመስረት እንችላለን? ሚሊዮን እስቲ ሐሳብ አስተያየት እንስጥበት ጎን ለጎንም ይሄንን መልስም ስናስብ እነዚህ ነገሮች መፍትሄ የሚያመጡ ሐሳቦችን እስቲ ምንድናቸው ቢሆንም አብረን ብናስብበትና ሐሳባችንን ለቀረው ማህበረሰብ እናካፍል ሚሊዮን ሐሳብ በዛም ለመጥቀስ ነው። እና ሙዚቃ ጋብዘን ደግሞ ቀጣይ ፕሮግራማችን እንሄዳለን። ምናልባት በዚህ ዙሪያ ላይ ሐሳብ መስጠት ከምትወድ ከሆነም
አድማጮቻችን እንግዲህ በስልክ መስመራችን ላይ በ0819100 ላይ ጥያቄውን እየመለሳችሁ እንዲሁም በፕሮግራማችን ላይ ያላችሁን አስተያየቶችን በስልክ ቁጥራችን ላይ በመደወል ቀጥታም ሆነ በውስጥ መስመር ማስተናገድ እንችላለን። እንግዲህ ወደ ቀጣዩ ሙዚቃ
Yeah.
አድማጮቻችን ያው በቃላችን መሰረት አንድ ሙዚቃ ጋብዘን ተመልሰን መተናል። ቀጣይ ፕሮግራማችን የሚሆነው መግቢያችን ላይ እንደገለጽነው እንግዲህ ትላንትና የኢትዮጵያ ማህበረሰብ ወይም የኢትዮጵያ ኮሚኒቲ በስዊድን ተለቅ ያለ ሰፊ ፕሮግራም አዘጋጅቶ ነበር የኢትዮጵያ ቀን በሚልና ከዚህ ቀደም እንዳልነው በሬዲዮናችንም ባሳለፍናቸው ሳምንታቶች ይሄንን በተመለከተ ብዙ መረጃዎችን ስንሰጥ ቆይተናል። ማህበረሰቡን በንቃት እንዲሳተፍ የራሱ የኔ የሚለውን ቤቱን በጋራ እንዲገነባም ሐሳብም አስተያየትም ስንሰጥ ቆይተናልና ከዚህ ቀደም የነበረው በተለይ ኢትዮጵያኖች በመደራጀት በስዊድን ሀገር ውስጥ ትልልቅ ስራዎችን ሲሰሩ ቆይተው የነበረበት ዘመን ነበር። ያ ዘመን አሁንም መጥቷል ተመልሶና አብረን ያን አንድነታችን አስጠብቀን ልዩነታችንን ትተን በጋራ ምን ሄድበት የጋራ ቤታችንን ለመገንባት በሚለው ነው ትላንትና ትልቅና ሰፊ ፕሮግራም ተዘጋጅቶ የነበረው። ይሄንንም መሰረት ያደረገ ቃለ መጠይቅ ከኮሚኒቲው ሰብሳቢ አቶ አበራ ዳሙ ጋር ቃለ መጠይቅ እናረጋለን ባለው መሰረት ያው እንግዲህ እንግዳችንን ወደ አየር አምጥተናል። ግን ከዛ በፊት ምናልባት ዘውዱ ትላንትና ነበርክ እኔም ነበርኩኝና በቦታው ላይ ተገኝተሃል። ኢትዮጵያዊነት እንዴት አየው? በመሰባሰብ ውስጥ ምን አይነት መፍትሄ ይመጣል የሚለውን ስሜትን ምን ፈጠረብህ? ምን አይነት ስሜት ነበር እዛ ጋር የታዘብከው? ምን ነበር
ትንሽ እንተነ ነው ያስተዋወሰኝ? እኔ አገር ቤት የሚከበሩ እንዲ በዓላት ቀኖችን ያስተዋወሰኝ ትላንትናና ለክ የኢትዮጵያ ኒው ኢየር ሲከበር ሰዎች ከየቦታው ተሰብስበው አንድ ላይ መታሳለፋቸው ላይፎች ማምን ነገር እንደዚህ አይነት ነገር አይነት ስሜት ኢትዮጵያ ያለው ያህል ነው የተሰማኝ። እስከዛሬ ይሄ ኮሚቴ ተተቋቋመ ግዜ ጀምሮ እንደ ትላንትናው አይነት የሰው ብዛትም አላየው በጣም ብዙ ሰዎች ነበሩ ሁለቱም ባረንጓዴ ቢጫ ቀይ በለበሱ ኢትዮጵያኖች ነበር ለየት ያለ ነበር ትላንትና ቀኑ በጣም ደስ ይላል ሁሉም ሀገራዊ ፍቅሩን የሚገልጽበት ነበር ሀገራዊ ዜማዎች ሲከፈቱ ነበር በዛ ሲዝናሉ ነበር ትልልቅ ሰዎችም ተነስተው ሀገር ያገራቸውን እስከሳስ ያሳዩ ነበር ወጣቶችም እንደዛውና ጥሩ ያገር ፍቅር ስሜት የታየበት ነው በጣም ሁሉም ደስ በሚል ሁኔታ ነው ያለፈውና እኔ ትላንቱ ፕሮግራም እንደውነቱ ከሆነ በጣም ነው ደስ ያለኝ
ምናልባት እንግዲህ የአንድነት መሰባሰባችን የሚሰጠው መፍትሄስ ምንድነው ተላለ እንደው ትላንትን ስታይ አዳዲስ ብዙውን የሚታዘብኩት በእና በጣም ደስ ያለኝ ነገር ከዚህ ቀደም ያላየናቸው በኮሚኒቲ ውስጥ አዳዲስ ኢትዮጵያኖች ወንድሞቻችን መጥተው ተሳትፈውና ያ ቤት አድጎ የሁላችንም እኩል ምንጠቀምበት የራጋራ ቤታችን እንዲሆን በሐሳብም በተለያየ መንገድም ሲደግፉ ያየንበት አጋጣሚ ነበርና ያንን አስበ ያንን አይተ የወደፊቱን እንዴት ታይ ምን አይነት መስተዋት ሰጠ አው ይሄ ባጭሩ እንግዲህ ከዛ ደግሞ ሰፋር ገን ከ
ይሄ ኮሚኒቲ እንደ ኮሚቴነቱ እንዲቀጥል ከዚህ በፊትም ኢትዮጵያ ኮሚኒቲ እንደነበር ቆዩ ሰዎች ሲያወሩ ሰምቻለሁና ጥሩ ኮሚኒቲ እንት ነበራቸውና ባንዳንድ ሰዎች ባለመግባባት ምክንያት ያ ኮሚኒቲ እንደፈረሰ ነውና በዛም እንደሚቆጩ ነው ብዙዎቹ ይገልጹትና የበፊቱም ኮሚኒቲ ውስጥ የነበሩ ሰዎች አሉ እና ይሄን ኮሚኒቲ እንደውም እያገዙና እያበረታቱ ያሉት በፊት የነበሩ ከዚህ በፊት በኮሚኒቲ በፈረሰው ኮሚኒቲ ውስጥ የነበሩ ሰዎችም አሉ ረጅም እድሜ እዚህ ሲዲን ሀገር ውስጥ ያስቆጠሩ ናቸው እና ለኢትዮጵያውያን ያላቸው ፍቅር ኢትዮጵያኖች እንዲሰባሰቡ እርስ በርስ እንዲተዋወቁ እያደረጉ ያሉት ጥረት የሚደነቅና የሚደገፍ ነው እንዲሁም አዲስ የኮሚኒቲው አመራሮችም ሆኑ እለት ከለት የሚያደርጉት ጥረት ህዝቡ ህብረተሰቡ እርስ በርስ እንዲገናኝ እንዲወያይ ችግሩን እንዲፈታ በተለያየ ምክንያት እየረዱ ነው ያሉት ሊመሰገኑ ይገባቸዋል እና የኮሚኒቲው ስብስብ አዳዲስ ሰዎችንም አዳዲስ ፊትም አይቻለሁ ትላንትና ተለልቅም ወጣቶችንም አዳዲስ ሰዎች አይቻቸው መላካቸው ሰውቱ ላይ አይቻለሁ እና ይሄ ነገር ሞር እንደውም ቤት ውስጥ ይጠብ ነው ትላንትና ካየ መቀመጫ ራሱ የለም ነበር ብዙዎቹ ኮሪደር ላይ ቆመው ነው አይተናል እና ወደፊት እንደውም ከዚህ የተሻለ ኮሚቴ ለማቋቋም ይሄን ያህል ሰዎችን ማሰባሰብ ከቻለ ከዚህም የበለጠ መፍራት እንደምንችል ማሳያ ነው ብዬ ነው ማስበውና ሊበረታታም ይገባል
አሁን እንግዲህ በዋናነትም እኔ ያው የመጨረሻው ማለት እንፈልገው ምናልባት እንግዳችን ወደ አየርያ መጣለና እሳቸውም እስከሚቀላቀሉን ድረስ የመጨረሻ ነጥብ ማለት የምፈልገው ያንዳንዱ ኢትዮጵያዊ መሰባሰቢያ ራሱ የሚለው የጋራ ቤቱን ለመገንባት የግድ የሚሰራለት ሌላ አካል ሊኖር አይገባም። እያንዳንዱ ኢትዮጵያውያን መሰባሰብ አለብን ብለን እናምን ከሆነ በመሰባሰብ ውስጥ ለውጥ ይመጣል ብለን እናስብና እናምን ከሆነ እንግዲህ እያንዳንዳችን የየራሳችን የግል አስተዋጽኦ ማድረግ ይኖርብናል። እንግዲህ ትንንሽ የውሃ ጠብታ ያደር ድንጋይ ይበሳል የሚባለውና እያንዳንዱ አስተዋጽኦችን ትንሽ ናቸው ብለን ሳንነቃቸው ሊጠቅም ይችላሉ። መሰባሰባችን ዘርፈ ብዙ መፍትሄዎችን ያመጣል። በተለይም ደግሞ ኢትዮጵያችን አሁን ያለችበትን ሁኔታ አስወግደን በጋራ መተሳሰብና በጋራ መናነጻት የጋራ አንጻችንና ቤታችን ስኮነች ድረስ አብረን እንገንባን እንደው እንግዲህ የኮሚኒቲው የኢትዮጵያ ኮሚኒቲ በስዊድን ሰብሳቢ አቶ አበረን አየር ላይ ማግኘት ይያልነውና ምናልባት እንግዲህ አድማጮቻችን ከሳቸው ጋር ጠር ያለ ቆይታ እናረጋለን አብራችሁን ቆዩ ጥያቄም ካላችሁ ሰንዝሩ ሐሳቡ ምን ነበር ወደፊት መስተካከሏል ጠቅለል ያለውን ሐሳብ ከሳቸው ጋር ለማድረግ እንመከራለን ጤና ይስጥልኝ አቶ አበረን
ሄሎ
ይሰማል አቶ አበረ
ይሰማል አዎ
በጣም ጥሩ እንግዲህ ያው ጥሪያችንን አክብረው አየር ሰዓት ላይ መጥተው ሐሳቦትን ለመግለጽ ለወደዱ በእኛም በሬዲዮናችንም በአድማጮቻችንም ስም ከፍ አድርጌ ለማመስገን ወዳለሁ እና ምዋናው ሐሳባችን የነበረው ዛሬ ትላንትና ኢትዮጵያ ቀን በሚል ኮሚኒቲ ወይም ኢትዮጵያ ማህበረሰብ በስዊድን ተለቀ ያሉ ተለቅ ፕሮግራሞችን ትላንትና ሳካይ ነበር ከዚህም ከስዊድን ሀገርም እንግዶችን ጋብዞ የተለያዩ ንግግሮችንም ሐሳቦችንም ስለዋወጥ ለማታዘብ ችለናል በቦታ ተገኝተንና እንደመነሻ ስትነሱ የነበረው አላማ ከግብ ገብቷል ወይ እንዴት ነበር በምን ሁኔታ ውጤት አገኛችሁበት ሚለውን ዘርዘር ያለ ሐሳቦችን እንዲሰጡኝ ፈልጌ ነበር
አመሰግናለሁ ኢትዮጵያ ድምጽ ሬዲዮ እንደ ሁሌው እንደው ጥያቄ መጣለው ግን ለአድማጮች አንድ ግጥም ማድረግ ፈልገው ነገር አለ ሌሎችም አማራሮች አሉ እዚህ ኮሚኒቲው በቲም ነው መንሰራውና ከሌሎች ነበር እንዲቀርቡ የፈለኩት ያሁኑ ፕሮግራም ላይ ግን በአጋጣሚ በስራ መደራረብ ስላልቻሉ ነው እና እንደው ብዙ ጊዜ በዚህ ምክንያት እኔ ስቀርብ ለአድማጮች እንዳይሰለቻቸው ለምን ነው አንተ ሰው የሚለው ነገር ምክንያቱም የመለመድም ያለበት ነገር ስለሆነ ሌሎችም አመራሮች አሉ። ምን ሰራውን በዚህ ነው ሌላ ጊዜ ሌሎች ይቀርባሉ። ግን አሁን ያው አንደኛ አስቸኳይም ስለነበረ የእናንተ ፕሮግራም የግድ እናንተ ደግሞ ማክበር ስላለ ነው እኔም ቀርበው ይሄን ካልኩ በኋላ ትናንትናው እንትን እኛ ከተበቀነው በላይ ግቡን መጥቶልናል። በጣም እጅግ በጣም ደስ ብሎናል። ብዙ ሰው በጣም ነው ደስ ያለው። ቴክስቶች ምናምኖች መጥተዋል። እንኳን ደስ አላችሁ ተዋረቁ ወለተ ሚል ምርቃት እና በጣም ጥሩ ነበር። እንደው እኛ መጀመሪያ አላማው አንዳን የኢትዮጵያ ቀን የሚለው እንዲስተካከል እንፈልጋለን። ኢትዮጵያን ማሰብ ኢትዮጵያን ማስተዋወስ ነው የትናንትናው ፕሮግራም የነበረው። ኢትዮጵያ ቀን ብሎ ለማክበር የግድ አንድ የትኛው የኢትዮጵያ ቀን ይከበር የሚለውን መወሰን ስለሚያስፈልግ እንደውም በተደጋጋሚ ለአድማጮችም ትናንትናም ለነበሩ ሰዎች ከታሪክም አንፃር የቱን ቀን መርጠን በዚህ በስዊድን የቱን ቀን መርጠን በየትኛው ወር ላይ እና እናክብር የሚል ጥናት እንዲደረግ እየሞከርን ነው። የትናንትናው ግን እዚህ ተበትኖ ያለ ኢትዮጵያዊ ያለ በውጭ በዚህ በስዊድን ግን ደግሞ ኢትዮጵያን ማስታወስ አለብን ለታናናሾቻችን ለልጆቻችን የኢትዮጵያ የታላቅ አገር ልጆች መሆናቸውን ለማስታወስ መጀመር አለብን ብለን እንዳያችሁ ትናንትና ኢትዮጵያ አረንጓዴ ቢጫ ቀይ ቲሸርቶች በዛት ነበሩ። እነሱን በመልበስ ከዛ ደግሞ ስለ አገራዊ ጣዕመ ዜማዎች እንዲደመጡ በማድረግ ለምንድን ነው እኛ ኢትዮጵያውያን ደግሞ ሰባስበን እንዳንድ ሀገር ልጅ በፖለቲካ በእምነት ልንለያይ እንችላለን ግን ያንድ ሀገር ልጆች ነን የኢትዮጵያ ልጆች ነን እንደዚያ እና የግድ አብሮ አንድ ኮሚኒቲ ለመገንባት አንድ ተቋም ለመገንባት ሁሉም ሰው አንድ አይነት አመለካከት አንድ አይነት እምነት ይኖረው የሚባል ነገር የለም። አንድ ሀገር የብዙ እምነቶች የብዙ አስተሳሰቦች የብዙ አይነት ባህሪ ያላቸው ሰዎች ቤት ናት ሀገር ማለት። ስለዚህ እኛ ስላልተስማማን ወይም ከበግል ስላልተስማማን ቤታችን ይፍረስ ቤታችን ይቃጠል ምንልበት ምክንያት በብዙም የለም በተለይ ደግሞ በዚህ በተለጠነ ዘመን። ስለዚህ ይሄን ደግሞ የኮሚኒቲ አንዱና ትልቁ ስራ ሁለት ነገር አለ። ትናንትናም ለተሰብሳቢው ለማሳተም ሞክሬያለሁ። የመጀመሪያው የኮሚኒቲ ስራ ያገርን ባህል ቅርስ ትውፊት እነዚህን ጠብቆ ለሚቀጥለው ትውልድ ማስተላለፍ ነው። እነዚህ ነገሮች ደግሞ በተለያየ ነገር ይተላለፋሉ ከትውልድ ወደ ትውልድ። ያን ለማድረግ የግድ አንድ ቦታ ያስፈልጋል። ያ ቦታ ደግሞ ማዕከል ነው። ናይሄ ማዕከል አለ ስቶክሆልም ነው። በብዛት ኢትዮጵያን በሚኖርበት ቦታ ላይ ነው ያለው እንዳወቀ እንዳያችሁት። እዛ ላይ ጠንክረን መስራት አለብን። ሌላው ደግሞ ነገ ከነገ ወዲያ ምናልባት በሀገራችን ላይ ተስተካከለ ለልማት አመት የሆነ ፖሊሲ ሲፈጠር በዛ በሀገራችን የልማት እንቅስቃሴ ውስጥም እማንገባበት ምክንያት አይኖርም። በሰብአዊ መብት ጥበቃ በመልካም አስተዳደር ጉዳዮች ላይ በሲቪል ሶሳይቲ ወይም ደግሞ ይሄ ማህበረሰብን በማስተማር በትምህርት በጤና ወዘተ የኮሚኒቲ ስራ እማይገባበት ቦታ የለም። ሰፊ ስራ ሰፊ ሙያም የሚጠይቅ ነው ባይዘ በዘፈቀደ የሚሰራም አይደለም። እና ይህን ግንዛቤ ለማስጨበጥ ሞክረናል። ትናንትና የመጡትም ሰዎች በብዛት በጣም ቅድም መግቢያችሁ ላይ እንዳላችሁት በጣም ትልልቅ ሰዎች ነበሩ የነበሩት። በጣም ደስ ብሎናል። እኛም እንቀጥልበታለን። እዚህ የምንኖርበትም ሀገር ስዊድሾችም ነበሩ እንግዶች አድርገን የጋበዝናቸው ነበሩ። እነሱም በጣም ደስተኞች ነበሩ። ወደፊትም በሰፊው አብረን እንደምንሰራ ተነጋግተው አይተናል። እንቀጥልበታለን እና ከተበቀነው በላይ ግቡን መጥቶልናል ነው ምንለውኛ።
ኦኬ እንግዲህ ያው እርሶም እንዳሉት የጋራ ቤት በጋራ ነው የሚገነባውና ቅርሶቻችን ኢትዮጵያዊ ማንነታችን አስጠብቀው ሊሄዱልን የሚችሉትን ነገሮችን አስጠብቀን ሄደን ለማህበረሰቡም ለኛም ለቀጣይ ትውልድ ኢትዮጵያውያኖቻችን ለወጣቱም ልናወርስ የምንችለው በጋራ መንቀሳቀስ እንችል ነው የሚለው ነው። በቀጣይነትስ ይሄንን ማህበረሰብ አሳታፊ ሊያርጉ የሚችሉ ያጭር ጊዜ ቅዶችን የነደፋችሁበት ሂደትና ሁኔታዎች አሉ? በዚህ አጋጣሚ ይሄን ሬዲዮ የሚያዳምጡ ኢትዮጵያኖችም ሆኑ ኢትዮጵያ የኢትዮጵያ ወዳጆች ምናልባት ይሄን መረጃ አውቀው ካሁኑ ፕሮግራማቸውን ከእናንተ ጋር ያርጉ ዘንድ ምናልባት ያጭር ጊዜ ቅድና ፕሮግራም ካላችሁ በዚህ አጋጣሚ ለአድማጮቻችን ቢያደርሱልን።
አመሰግናለሁ። አለን ትናንትናም ለመግለጽ ሞክረናል። ሁለት ትልልቅ ሀሳቦች አሉና አንደኛው የተለያዩ ፕሮጀክቶችን መስራት እንፈልጋለን። ምክንያቱም የማዕከላችን በደንብ ጠንክሮ ተቋማዊ አሰራርን እየለመደ እንዴት እንፈልጋለን በግለሰቦች በሪም በዝምሮ በተወሰኑ ፈቃደኞች ላይ ብቻ የተመሰረተ ሳይሆን ጥሩ የሆነ ተቋም ሆኖ የተቋም ግንባታንም እንዴት ተቋም እንደሚገነባ ለማስተማሪያም እንደ ሞዴል እናደርገው እንፈልጋለን እና በዛ አንፃር ምናልባት በዚህ ኤሪያ ላይ ውቀቱ ያላቸው ሙያው ያላቸው ጊዜው ያላቸው ሰዎች እንዲተባበሩን ትናንትናም ጥሪ አድርገናል። አሁንም በዚሁ አጋጣሚ በሰጠኝ እድል አሁንም ጥሪ አደርጋለሁ። የመጀመሪያው ይሄ ነው። ይሄን ኮሚኒቲ እንዴት አድርገን ነው ጠንካራ የሆነ የኢትዮጵያዊ ማዕከል ተቋም አድርገን እንቀጥለው? ግለሰቦች ቦታ ሊቀይሩ ይችላሉ፣ አገር ሊቀይሩ ይችላሉ፣ ግን ተቋሙ መቀጠል አለበት። ኢትዮጵያዊ እስካለ ድረስ እዚህ ሀገር የኢትዮጵያ ሴንተር የኢትዮጵያ ማዕከል ሆኖ እንዲቀጥል የሚያስችሉ አመራሮች እንዲፈጠሩ እንፈልጋለን። ማህበረሰቡ ራሱ ነቅቶ ይሄ የኔ ቤት ነው የኛ ቤት ነው ብሎ እንዲይዘው ያን ስራ ልንሰራ የሚያስችለን የተለያዩ ፕሮጀክቶችን መቅረጽ እንፈልጋለን። ከተለያዩ የመንግስትና የግብረሰናይ ድርጅቶች ጋር አብረን መስራት እንፈልጋለን። እነዚህ በእነዚህ ኤሪያዎች ላይ ሊሰሩ የሚፈልጉ ሰዎች ኮንታክት ቢያደርጉን ወይም ቢያገኙን በጣም ደስ ይለናል። ሌላው እዚህ አካባቢ ያሉ ኢትዮጵያውያን በሙሉ በአካባቢ ስም የተሰየሙ ኮሚኒቲዎችም አሉ። እነሱ ለነሱ ሁሉ አሁን በዚህ አጋጣሚ ትሪ እናረጋለን። ትናንትናውም ላይ እንዲገኙ በተቻለ መጠን ለመንገር ሞክረናል። የተገኙ አሉ፣ እጅግ በጣም ደስተኞች ነን። ወደፊትም እነሱም ቢሆን እንዲመጡ ኢትዮጵያ የጋራ ቤት ናት። ሌላ የተለያየ ኮሚኒቲ በተለያየ ስም እንዳላቃለው የዛ ሁሉ ደግሞ ዩኒቨርሳል ሴታችን ለኛ ለኢትዮጵያውያን ኢትዮጵያ ናት። ይሄ የኢትዮጵያ ማዕከል ነው። ሁሉም ሰው ዛመጥቶ ቁጭ ብሎ ተጫውቶ ኢትዮጵያዊነቱን ተለማምዶ ኢትዮጵያዊነቱን አድሶ የሚሄድበት ቦታ እንዲሆን እንፈልጋለን። ያ ደግሞ ተቋማዊ የሆነ አሰራር ተከትሎ እንዴት እንጥራለን። አንዱ ይሄ ነው። በዚህ ሰዎች ሙያ ያላቸው ሰዎች ኮንታክት ሊያደርጉን ቢደውሉልን ወይም በእናንተም በኩል ቢያገኙን እንጋብዛለን።
በዚህ አጋጣሚ አባበሪ ይቅርታ አድርጉልኝና ይህንን ኮሚኒቲ ማግኘት የሚፈልጉ ምናልባትም በአካልም ተገኝተው ዋናው የከፈተው የራሱ የሆነ ቤት ድረስ መጥተው የአባልም በመሆን በሐሳብም በተለያዩ ነገሮች ማገዝ ለሚፈልጉ ሰዎች አማራጭ የመገናኛ መድረኮች አሏችሁ ወይ? እነሱስ ካሉ በዚህ አጋጣሚ ለአድማጮቻችን ማድረስ የምንችልበት እድል ካለ ቢገልጹልን።
በጣም ብዙ እንትኖች አሉ። አንደኛ ቦታው ድረስ መምጣት ነው። ሁልጊዜ ቤቱ ክፍት ነው። ልጆች አሉ እዛ በቤቱን ከፍተው ሻይ ቡናም የሚሉ ልጆች ስላሉ ቤቱ ክፍት ነው። አድራሻው ቦርቦሪስ ፕላን 58 ነው የሚለው ቦርቦሪ የሚባል ሴንትሩ ማለት ያው ታውቃለ ትመልባና ነው። እዛ ድረስ መምጣት ይችላሉ። ከዛ ውጭ ደግሞ መደወልም ይቻላል፣ ስልክም መደወል ይቻላል። በእናንተም በኩል ማግኘት ይቻላል። ኧረ ከልብ ካለቀሱ አይገድም ነው። ይሄ በጣም ቀላል ነው።
ያው ምናልባት በአካል መገኘት የማይችሉ ሰዎችን የመገናኛ አማራጭ
በስልክ ማግኘት ይችላሉ። እኛን የኔን ስልክ አሁን እዚሁ ላይ ልናገር ይችላለሁ። 0709543124 0709543124 አበረ። ሌሎችም አመራሮች አሉ እንደዚሁ በአሁን ስካቸው ፈቃድ ስለማስተውሰው ነው ይቅርታ። እና በቀላል ነው ማግኘት። እኛን ፌስቡክም አለን፣ ዌብሳይትም አለን፣ ቫይበር ግሩፕ አለን። እዛ ላይ ቢገባ ይገኛል። አሁን ምን ፊች 3W ኮ አስተሳስሮታል አለ ምን እና ማንም ሰው ፈልጋ አጣጣውም በቀላሉ ማግኘት ይችላሉ። አንዴ ነው። ሌላው እንደ አድቮኬሲ ስራም መስራት ይፈልጋል ኮሚኒቲው። በዚህ በአድቮኬሲ ስራ ደግሞ የአድቮኬሲ ስራ በጣም ሰፊ ነው ሁላችሁም እንደምታውቁት። በዛ ላይ ራሱ ሊሰሩ የሚፈልጉ ሰዎች በአገራችን ጉዳይ ሰላም እንዲፈጠር ሰላም እንዲመጣ አገራችን የተሻለ እና ሁሉንም ኢትዮጵያዊ ሊያቀፍ የሚችል ሁሉንም ኢትዮጵያዊ ፕሮቴክት ሊያደርግ ሊጠብቅ የሚችል ለውጥ እንዲመጣ የአድቮኬሲ ስራ የሰዎችን የኮንፍሊክት የሚወገድበትን ወይም ግጭት የሚወገድበትን ስራ ሊሰሩ የሚችሉ ሰዎችንም እንደዚህ እንፈልጋለን። የእምነት አባቶች ሊሆኑ ይችላሉ በዚህ ቦታ ላይ ሌሎችም በተለያየ ግብረሰናይ ድርጅት ውስጥ ብዙ ልምድ ያላቸው ሊሆኑ ይችላሉ። እንደዛ አይነት ሰዎች ያሉበት ግሩፕም ማቋቋም እንፈልጋለን። ፕላስ እዚሁ ስዊድን ያለው ኢትዮጵያዊ በተለያየ ቡድን ተዋድኖ ያለውንም ወደ አንድ አምጥቶ ለማሰራ የሚያስችል መንገድም መከተል እንፈልጋለን። እና እነዚህ ነገሮች ሁሉ የዚህ የኮሚኒቲ ስራ ናቸው። አላማውም ውስጥ ደንቡም ውስጥ ያሉ ናቸው። እና ሰፊ ላይ ነው ያለው እና የሰው ኃይል በጣም ያስፈልጋል። ስለዚህ ጊዜው ያላቸው ሰዎች በሳምንት እንደ 2 ሰዓት ለዚህ ኮሚኒቲ ብሰጥ ብለው የሚሉ ሰዎች ብናገኝ በደስታ እንቀበላለን። አብሮ ለመስራት ለመማርም ዝግጁ ነን። እኛ እንደው ሁሌ እንደምለው በአባት አርበኝነት ነው ምንሰራውኛ እንጂ ለስዊድን በተለይ እኔ መሆን ኩይቶስን ልጆች አዲሶች ነን። አሁን እንደውም በአሁን አመራር የተወሰኑ ቆየት ያሉ ሰዎች አስገብተናል። በጣም እያገዙ ነው ያሉት። በዚህ አጋጣሚ እንጂ ከደፈርን የማይቻል ነገር የለም ብለን ነው የጀመርነው። ከዜሮ ነው የጀመርነው። አሁን ያው ትናንት እንዳያችሁ እዛ ደረጃ ላይ ደርሷል። እስካሁን ራሳችን እንችልን ነው እየሰራን ያለ ነው። ማህበረሰቡ በሚያደርግልን ድጋፍ ወደፊት ግን ከዛ ለየት ባለ መንገድ ነው መስራት እያሰብን ያለ ነው። እና እነዚህ ናቸው እንግዲህ ለዚህ ያሰብናቸው።
ድር ቢያብር አንበሳ ያስር እንደሚለው የአባቶች ያበው እንግዲህ አባባል ነው። ሁላችንም በህብረት የጋራ የሆነ ቤታችንን በጋራ የምንጠቀምበትና የጋራ መፍትሄ የምናገኝበትን ቤት አብረን እንስራ። እንግዲህ ይሄ ሐሳብ ትልቅ ጋን ነውና ያንን በጠጠር የሚደግፈው ያንዳንዱ ኢትዮጵያዊ የራሱን ሐሳብ በገንዘብ በአቅም በጉልበት መርዳትና ማገዝ ይችላል ነው የሚል መልእክት ነው አቶ አበረ ለማህበረሰቡ፣ በተለይ ደግሞ ኢትዮጵያን ለሚወዱ ለኢትዮጵያውያን የኔነት እኔ የኔ ነው ለሚሉት በሙሉ ይሄን መልእክት ያስተላልፉልን። አቶ አበረ ግዚዮትም መስዋዕት አድርገው ከሬዲዮናችን ጋር መተው ያሉትን ሐሳብ እንዲሁም ኮሚኒቲውን በመወከል ይሄንን መጠይቅ እንድናረግሎ ስለፈቀዱ በጣም ነው እናመሰግነው። ባልማጮቻችን ስም ምናልባትም በቀጣይ ስራ ሂደቶችም በተለያዩ ግዜቶች እንደምንገናኝ ባለሙሉ ተስፋ ነኝ። በጣም አርግ ያመሰግናለሁ።
እኔም አመሰግናለሁ መብራቱ ኢትዮጵያ ድምጽ ሬዲዮ እንደውል ግዜው እናንተም እዛ ነበራችሁ ዋና አድማጮቻችን ናችሁ እናንተና በጣም ነው እናመሰግነው እናንተን።
መልካም እንግዲህ ስኬትን ለእናንተ እንመኛለን። በሌላ ጊዜ እንገናኛለን። ሰላም ቆዩ።
ሰላም ሰላም ቻው።
አድማጮቻችን አሁን ወደ መዝናኛው ሰዓታችን ላይ ደርሰናል። የበረከት ፕሮግራማችንን እናቀርብበት ታይም ላይ ነው ያለነው። ከዛ በፊት ግን በርካታ አድማጮቻችን በስልክ መስመራችን ላይ በ0819100 ላይ በጣም በርካታ ሰዎች መላሾቻቸውን እየሰጡን ያሉት።
አዎ ዘውዱ ግን ምንድነው መዝናኛ ፕሮግራማችን ላይ እየስካውን መዝናኛ አለበት?
መዝናኛ ነው
ዘና ያን ቆም ነገር
ዘናም ያን ቆም ነገር
ባቸው ላይ ፕሮግራማችን ነው። አሁን ደግሞ የበረከት ፕሮግራም ደርሷል እና ከመዝናኛ ወደ መዝናኛ እየተሸጋገረን
እንግዲህ ቀጣይ ፕሮግራማችን የሚሆነው የበረከት የመዝናኛ ፕሮግራም ነው። አድማጮቻችን አብራችሁን ቆዩ።
ያሳብም እንግዲህ እየተሰጠ ነው መልስ እየተሰጠ ነው። አሁንም ስልካችን እየጠሩ ነው። እንግዲህ ይሄንን እየጋበዝን መልሶቻችሁን እንቀበላለን። አብራችሁን ቆዩ አድማጮቻችን።
ሰላም ጤና ይስጥልን። የኢትዮጵያ ድምጽ ሬዲዮ አድማጮች ለዛሬ ይዘንላችሁ የቀረብነው አትላንቲክ ኦብሊት በኢትዮጵያ ኮሚኒቲ ሎካል ላይ ተከብሮ የነበረውን የኢትዮጵያኖችን ቀን ምክንያት በማድረግ የቀረበውን የኢትዮጵያና የስሜን የህዝብ ለህዝብ ግንኙነት በመጥቀስ ለዚህ አስተዋጽኦ ያበረከተ አንድ ስዊድናዊ ታሪክ ነው። እንደሚከተለው ታሪክ ይቀርባል። ከፕሮግራሞቻችን ጋር እንደተለመደው አብራችሁ እንድትሆኑ እየጋበዝን እንሆ የዛሬው ፕሮግራም። يا
የትን ጀግናይቱ አዘን አሽዩን ከተን የዚህ ዘመን ሰው ነን አዘን ተወጥቶ
community local ላይ ተከብሮ የነበረውን የኢትዮጵያኖችን ቀን ምክንያት በማድረግ የቀረበውን የኢትዮጵያና የስዊድን የህዝብ ለህዝብ ግንኙነት በመጥቀስ ለዚህ አስተዋጽኦ ያበረከተ አንድ ስዊድናዊ ታሪክ ነው። እንደሚከተለው ታሪኩ ይቀርባል። ከፕሮግራሞቻችን ጋር እንደተለመደው አብራችሁን እንድትሆኑ እየጋበዝን እንሆ የዛሬው ፕሮግራም። የኢትዮጵያና የስዊድን ግንኙነት ሲታሰብ 100 ዓመት በፊት ብዛት ያላቸው ስዊድናውያን ሚስዮኖች በመላ ሀገሪቱ አስቸጋሪ ሁኔታ በአብዛኛው ለክርስቲያናዊ ተልእኮ ተንቀሳቅሰዋል። በዚህም በኢትዮጵያውያን ዘንድ ይታወቃሉ። ኢትዮጵያ በዓለም ላይ የምትታወቅበት የክርስትናም ሆነ የእስልምና ቅዱስ መጽሐፎች የተጠቀሷት ታሪካዊ ሀገር መሆኗ ብቻ ሳይሆን ህዝቦቿም ወርቃማ ታሪክ የሚሰሩ መሆናቸው በዓለም ላይ ትልቅ ስም አሰጥቷታል። የዚህ ታሪካዊ ሀገር ህዝቦች ቀኝ ግዛትን አድዋ ተራራ ላይ ከዳር ዳር ከአጥናፍ አጥናፍ ተጠራርተው በመሪያቸው በአጤ ምኒልክ መሪነት በሀገሪቱ ስም ያለው ሰው አንድም ሳይቀር ሀገር እንዲጠብቁ ከታዘዙት ከነንጉስ ተሆነ አበስተቀር ተሰብስበው ጣሊያንን ብቻ ሳይሆን ቀኝ ግዛትን አሸንፈዋል። ቀኝ ግዛትንም ዳግም ላንሰራራ ቀስ በቀስ እየተሰባበረ በዓለም ላይ ወድቋል። በዚህ ምክንያት የኢትዮጵያና የኢትዮጵያውያን ስም እንደ ተራራ ገዝፎ እንዲታይ አድርገዋል። ለም ነበር እነዚህ ሁሉ ታሪኮች ባለቤት የሆነች ኢትዮጵያ በአለም የውድድር መድረኮች ኦሎምፒክ የዓለም ሻምፒዮና በመሳሰሉት ውድድሮች ሰማን ያስጠሩ አትሌቶች ሰንደቅ ዓላማዋን ከፍ ብሎ እንዲታይ ያስቻሉ እንደነ አበበ ቢቂላ፣ ማሞ ወልዴ፣ ሯሚ ቢራቱ፣ አበበ ዋቅጅራ የመሳሰሉትን ከፍ ያለ ክብር ሰጥተናል፣ አድንቀናል። ከነዚህ አትሌቶች ጀርባ ያለውን ሰው ግን በማወቅም ሆነ ባለማወቅ ዘንግተነዋል እላለሁ። ሜጀር ኦኒክስ ካነን ይባላል። ከአበበ ቢቂላ የሮምና የቶኪዮ ኦሎምፒክ አሸናፊነት ጀርባ፣ ከሜክሲኮ ኦሎምፒክ የማሞ ወልዴ ብርቅዬ ውጤት ጀርባ አንድ በዜግነት ስዊድናዊ በትውልድ ፊንላንዳዊ በተግባርና በስራ በደም ኢትዮጵያዊ ሆነ ሰው ሜጀር ኦኒ ኒስካነን። ኦኒ ኒስካነን እንደ አውሮፓውያን አቆጣጠር በኦገስት 31 1910 ዓ.ም ተመረተ። በሄልሲንኪ ፊንላንድ ተወለደ። የሶስት ዓመት ልጅ እያለ ቤተሰቦቹ ኑሯቸውን ስዊድን በማድረጋቸው ወደ ስዊድን በመምጣት ስዊድን አደገ። በ1946 ኦኒ በስቶኮልም በስፖርት ኢንስትራክተርነት ቦዲጋርዶችን በማሰልጠን ላይ ያለ ቪኪንግ ታም የተባለ ስዊድናዊ ኑሮን በኢትዮጵያ ያደረገ ሰው ወደ ኢትዮጵያ መጥቶ ስራ እንዲሰራ መጋበዙን ስለነገረው ቤተሰቡን ይዞ ኢትዮጵያ በዛው ዓመት እንደ አውሮፓውያን አቆጣጠር በ1946 ተጓዘ። ዮኒስ ካነን ረጅም የኢትዮጵያ አገልግሎት የሚጀምረው ከዚሁ ከ1946 ጀምሮ ነው። በመጀመሪያ የስራ ጊዜው በስፖርት ኦፊሰርነት የኢምፔሪያል ቦዲጋርድ እና ሁለት ጊዜ በሳምንት የደብረዘይት አየር ኃይል ማሰልጠን ጀመረ። ነጀሮኒ ኒስካነን የንጉሱ ልጅ ጠባቂዎችን ሲያሰለጥን ነበር። ከነ አትሌቷ ሚብራቷ በባክ ጅራና አበበ ግላ ማሙልዴ ጋር ተዋወቀ። አዲስ አስለጣጠን ዘዲ ጠንካራ ልበሙሉነትን ያጣመረ የመስክ ስልጠናዎችን ሳይሰለች ልበሙሉነትን ያጣመረ የመስክ ስልጠናዎችን በ1960 የሮም ኦሎምፒክ ዝግጅት ጀምሮ በብቁ ሁኔታ አትሌቶችን አዘጋጀ። ዋሚ ብራቱ በመታመሙ ምክንያት አበበን በዋሚ ቦታ ተክቶ ወደ ሮም የኢትዮጵያውን ኦሎምፒክ ቡድን ይዞ ተጓዘ። በሮም አደባባይ በ1960 የማራቶን ረድፍ ላይ በባዶ እግሩ ዘለል ዘለል እያለ ሰውነቱን የሚያስታጥተው ወጣት ዓለም እንደ ኮሜዲያን እንጂ እንደ ታላቅ ታሪክ ሰሪ ሊመለከተው አልፈለገም ነበር። ውድድሩ ሲያልቅ ግን ቦታ ያልተፈጠው ጫማ ያላደረገው ሰው ሩጫውን በ2:15 አጠናቆ በፎጣ ተጀባብኖ ከመቀመጥ ይልቅ ወደ ሌላ ሰውነትን የማላቀቅ ስፖርት የገባ ጥቁር ኢትዮጵያዊ የማይደክመው ሰው ዓለም ለመጀመሪያ ጊዜ ተመለከተ። አበበ በቂላ የሮም ጋዜጦችም በሚሊዮን የሚቆጠሩ ኢጣሊያውያን ኢትዮጵያን ወረር አልቻሉ። አንድ የንጉሥ ወታደር ግን ሮምን ወረረ ሲሉ ጻፉ። ከዚህ አንጸባራቂ ድል ጀርባ ሆኒኒስ ካነናል አበበ ጋር በተለያየ እና በተለየ ያባትና ልጅ የሆነ ግንኙነታቸውን ለማወቅ ፈለጉ። አትሌቱ የተሰኘውን የአበበ ቢቂላ ሕይወት ፍሬ የተሰራውን ፊልም ቢመለከቱ ምስክር ይሆኑታል። በቶኪዮና በሜክሲኮ የቡድን መሪና አሰልጣኝ ሆኒኒስ ካነን በሁለቱም ኦሎምፒኮች የማራቶን ውድድር አበበ ቢቂላ በማሙ ወልዴ በተከታታይ ድል ደገመ። ለሶስት ተከታታይ ኦሎምፒኮች ሶስት የወርቅ ሜዳሊያ በማራቶን በማምጣት ኢትዮጵያን ታሪክ መዝገብ ላይ እንድትመዘገብ አደረገ። በዚህም ከንጉሰ ነገስት ቀዳማዊ ኃይለ ሥላሴ እጅ ብዙ ሽልማቶችን ተቀብሏል። ሜጀር ኦኒ ከዚህ ጊዜ በኋላ ብዙውን ጊዜውን በሰባዊ ችግሮች ዙሪያ መስራት ጀመረ። ወደ ተለያዩ ሀገሪቱ ክፍላተ ሀገሮች በመጓዝ የህብረተሰቡን ችግሮች ለመፍታት ህይወቱን ለአደጋ በሚያጋልጡ ቦታዎች ሳይቀር እየተገኘ ህዝቡን በታማኝነት አገለገለ። በኢትዮጵያ የረጅም ጊዜ ቆይታው ከሰራቸው ስራዎች እጅግ በጣም ጥቂቱን እናስታውሳለን። ሴክሬታሪ ጀነራል ኦፍ ሬድ ክሮስ ሶሳይቲ ፓርት ታይም ከ1948 እስከ 1954 one of the founder of the National Council of the Boy Scouts Association of Ethiopia 1948 እስከ 1961 trainer for the Ethiopian athletes preparing for participation in the Olympic Games from Melbourne 1956 Rome in 1960 Tokyo 1964 Mexico in 1968 በ1976 ኦሎምፒክ ኮች ፎር ኢትዮጵያን ማራቶን ራነርስ በመሆን የተሰየመ ሲሆን በ1976 ኦሎምፒክ ላይ ኢትዮጵያ በፖለቲካና በቀኝ ግዛት ምክንያት ከውድድሩ ስለተገለለች ሳይጓዝ ቀርቷል። ውጤትም ሳያመጣ ቀርቷል። ኤክስኪዩቲቭ ዳይሬክተር ኦፍ አለርት የአለርት ሆስፒታልም ኤክስኪዩቲቭ ዳይሬክተር በመሆን ከ1967 እስከ 1979 one of the founder of Red Cross School of Nursing በ1950 በ36 ዓመት የኢትዮጵያ ቆይታው የሰራቸውን ስራዎች መጻፍ ታሪኩን ከመጻፍ እኩል ሰፊ ነው። በጣሊያን ወረራ ወቅት በቦምብ የተመታችውን ብቸኛ አምቡላንስ በሌላ እንድትተካ አድርጎ እሱንም ሾፈራት አገልግሎት ሳይቀር ሰጥቷል። ሆኒ በ73 ዓመቱ በ1984 ታርፏል። እጅግ ትልቅና ሰፊ ለሆነው ለሜጀር ኦኒኒስ ካነን የኢትዮጵያ አገልግሎት ሲድ የተባለው የኢትዮጵያ ግብረሰናይ በዲያስፖራ ተቋቋመ። በኢትዮጵያ ዙሪያ የሰሩ ሰዎችን የሚሸልም ድርጅት ነው። May 32, 2015 በዋሽንግተን ዲሲ የክብር የውቅና ሰርተፍኬት በፕሮፌሰር መላኩ ላቀው እጅ የኦኒ የወንድም ልጅ ኡልፍ ኒስካንን ተቀብሏል። 2010 የኦኒ 100 ዓመት የሚደፍን ሲሆን አበበ ቢቂላ የሮም ኦሎምፒክ ድል 50ኛ ዓመት ነበር። ኦኒ በሶልና ሽርካ በ1984 በቤተሰቦቹ የቀብር ቦታ ተቀብሯል። በኦኒ ኒስካንን የኢትዮጵያ ረጅም የአገልግሎት ጉዞ ዙሪያ ብዙ ጽሑፎችን የጻፈው የኦኒ የወንድም ልጅ ኡልፍ ኒስካንን ብዙ ጊዜ ወደ ኢትዮጵያ ተመላልሶ ከኦኒ ኒስካንን ጋር ብዙ ቀረቤታ የነበረው ሰው ነው። ይህንን ሰው የኢትዮጵያ ድምፅ ሬዲዮ አግኝቶ አነጋግሮ አጭር ፕሮግራም ለመስራት የተቻለውን እንደሚያደርግ ኮዲው ቃል እየገባን የዛሬውን የወድ ጨዋታ ፕሮግራም በዚሁን ፈጽማለን። ከፕሮግራሞቻችን ጋር አብራችሁ ስለነበራችሁ እጅግ በጣም እናመሰግናለን።
ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። ጋብ ብሎ የነበረው በሶማሌና በኦሮሚያ ክልሎች ድንበር አካባቢ ዳግም ግጭት መቀስቀሱ ተሰምቷል። በሞያሌ አቅራቢ ቦርቦር በተባለው አካባቢ ተቀሰቀሰው ግጭት ከሁለቱም ወገኖች 27 ሰዎች መገደላቸው ተዘግቧል። የህወሓት ልዩ ኮማንዶ በአካባቢው ከገባ በኋላ ግጭቱ እንደተቀሰቀሰ የጠቀሱት ምንጮች በግድያው ላይ የኮማንዶ ኃይሉ በቀጥታ መሳተፉን ገልጸዋል። በሌላ በኩል ባርሲ ነገሌ መንግስት ካድሬዎች አቀናብረውታል በተባለ ጥቃት በንብረት ላይ ጉዳት መድረሱን ምንጮች ገልጸዋል። በአካባቢው መከላከያ ሰራዊት የሚገኝ ቢሆንም ሊያስቆም እንዳልቻለ ተዘግቧል። ከግማሽ ሚሊዮን በላይ ኢትዮጵያውያን ለተፈናቀሉበት በመቶዎች ለሚቆጠሩት መገደል ምክንያት የሆነው በኦሮሚያ ክልል በኦሮሚያና ሶማሌ ክልሎች መሃል የተፈጠረው ግጭት ያዘደቀቀ ያደረገው ቀጥሎ ሰሞኑን በሞያሌ አካባቢ መባባሱን መረጃዎች አሳስበዋል። በሞያሌ አቅራቢያ ቦርቦር በተባለ ስፍራ ከሁለት ሳምንት በፊት የህወሓት ልዩ ኃይል መስፈሩን ተከትሎ በተቀሰቀሰው ግጭት ይኸው የህወሓት ጦር ዋነኛ ተሳታፊ እንደሆነም ታውቋል። ልዩ ኮማንዶ ኃይሉ በአካባቢው የሰፈረበት ምክንያት ባይታወቅም ወዲያውኑ የወሰን ግጭት ተቀስቅሶ በርካታ ሰዎች መሞታቸውና የህወሓት ልዩ ወታደሮች ከገቡ በኋላ እንደ አዲስ በተጀመረው ግጭትም የ27 ሰዎች ህይወት መጥፋቱ ተዘግቧል። በግጭቱ አካባቢ የነበሩ አንድ ነዋሪ እንደሚሉት እንደ አዲስ በተቀሰቀሰው ግጭት ውስጥ የህወሓት ልዩ ኮማንዶ ሚና ከፍተኛ ነበር። ግጭቱን ሰበብ አድርገው የልዩ ኮማንዶ አባላት በአካባቢው ያገኙትን ሰው መግደላቸውም ተዘግቧል። ይህ ዜና እስከተጠናቀረበት ጊዜ ድረስ ግጭቱ አለመብረዱም ተዘግቧል። በሌላ በኩል በአርሲ ነገሌ በተቀሰቀሰ ግጭት ከፍተኛ የንብረት ውድመት መከሰቱም ተዘግቧል። የእርስ በርስ ግጭት እንዲሆን ታቀዶ በመንግስት ደህንነቶች የተጫረውና የአንድ ሰው ህይወት መጥፋቱን ተከትሎ በተቀሰቀሰው ግጭት ብሔርን መነሻ ባደረገ መልኩ ከፍተኛ የንብረት ውድመት መከሰቱን ነዋሪዎች ገልጸዋል። በሌላም ዜና ሰሞኑን በዝዋይ በተመሳሳይ በወላይታ ብሔር ተወላጆች ላይ ጥቃት መሰንዘሩን ያስታወሱ ወገኖች በአርሲ ነገሌውም የእርስ በርስ ግጭት ለማስነሳት በመንግስት ደህንነቶች እንቅስቃሴ መደረጉ ታውቋል። በአቅራቢያ የነበረው የመከላከያና የፌዴራል ፖሊስ በርካታ ንብረቶች ከወደሙ በኋላ ዘግይቶ መድረሱን የጠቀሱት ነዋሪዎች አሁን በከፍተኛ ስጋት ውስጥ ሆነው በቤታቸው ለመቀመጥ መገደዳቸውን ገልጸዋል። በሌላ በኩል በባህር ዳር ዩኒቨርሲቲ ዘንዘልዘማ ካምፓስ የግብርና ትምህርት ክፍል ውስጥ ብሔርን መነሻ ያደረገ ግጭት ተፈጥሮ ጉዳት የደረሰ ሲሆን በአንድ ተማሪ ላይ ጥቃት ፈጽመዋል የተባሉ 5 ከትግራይ ክልል የመጡ ተማሪዎች በአምስተኛ ፖሊስ ጣቢያ ታስረው ምርመራ የተካሄደባቸው እንደሆነም ተዘግቧል። ከሞያሌ በሳምንቱ መጀመሪያ የተሰወሩ የመከላከያ ሰራዊት አባላት መክዳታቸው ተዘገበ። የከዱት የሰራዊት አባላት ቁጥርም 38 እንደሆነ ከኢሳት የተገኘው መረጃ ያመለክታል። እነሱን ለመፈለግ የወጣው ኃይልም አለመመለሱ ተዘግቧል። ሆኖም ለአሰሳ በወጣው ኃይል ውስጥ በተፈጠረው ውዝግብ አንድ ወታደር ሲገደል አንድ መቁሰሉን ምንጮች ተናግረዋል። ጥቃቱ የተፈጸመባቸው የኦሮሞ ተወላጅ ወታደሮች መሆናቸውም አብሮ ተዘግቧል። በሳምንቱ መጀመሪያ ከሞያሌ ተነስተው ለአሰሳ የወጡት ወታደሮች ከ24 ሰዓት በላይ መሰወራቸው ተከትሎ እነሱን የሚፈልግ አሳሽ ቡድን በቀጣዩ ቀን ተልኮ እንደነበር ሲገለጽ፣ ይህ ኃይል የጠፉትን ወታደሮች ዱካ ሳያገኝ 2 ቀናት ያልከ ማሰነ በኋላ የቀደሙት ሆን ብለው መክዳታቸው ተረጋግጧል። ብዛታቸው 38 መሆኑም ተዘግቧል። የጠፉትን ፍለጋ በወጡት ወታደሮች ውስጥ በተፈጠረ ግጭትም አንድ ወታደር ሲገደል ሌላ አንድ መቁሰሉም ተዘግቧል። በሌላ ዜና የፌዴራል ፖሊስ የሰሜን ምዕራብ አዛዥ መገደላቸው ተዘግቧል። የፌዴራል ፖሊስ የሰሜን ምዕራብ አዛዥ ባሳለፍነው ሳምንት በባህር ዳር መገደላቸው ተገልጿል። ኮማንደር ደሳለኝ ልጃለም በመኖሪያ ቤታቸው ግቢ ውስጥ የተገደሉት ባሳለፍነው ሳምንት ማምሻውን መሆኑም ተዘግቧል። ኮማንደር ደሳለኝ ባህር ዳር ከተማ በተካሄዱ ህዝባዊ ተቃውሞች ላይ ከተገደሉት ወጣቶች ጋር በተያያዘ ስማቸው የሚጠቀስ አዛዥ መሆናቸው ሲታወቅ ከህወሓት የተሰጠም መመሪያ በማስፈጸም ለበርካቶች ግድያ፣ ስቃይ ተጠያቂ እንደሆነውም ተነግሯል። በስተመጨረሻም በመጣ መረጃ ለኮማንደሩ ግድያ አርበኞች ግንቦት 7 ኃላፊነት መውሰዱንም አስታውቋል። በአባይ ጉዳይ ኢትዮጵያና ግብጽ ከፍተኛ ቃላት እየተወራወሩ እንደሆነ ተዘገበ። የአባይ ጉዳይ ለእኛም የሞትና የሽረት ጉዳይ ነው ሲሉ የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ ገልጸዋል። ቃል አቀባይ አቶ መለስ አለም የአባይን ግድብ በተመለከተ ከግብጽ ጋር ውጥረት መከሰቱን አስመልክቶ በሰጡት መግለጫ እንዳሉት ኢትዮጵያ በራሷ አቅም አባይን መገደቧን ተቀጥላለች ብለዋል። የግብጹ ፕሬዚዳንት አልሲሲ በቅርቡ አንድ የአሳ ፋብሪካን ሲበርቁ አባይ የህይወትና የሞት ጉዳይ ነው ማለታቸውም ይታወሳል። ኢትዮጵያ እየገነባች ባለችው የአባይ ግድብ የተነሳ ግብጽ ሰሞኑን ጠንካራና ጠጠር ያለ ቃላት በመወርወር ላይ ትገኛለች። ይህ ደግሞ በኢትዮጵያ በግብጽና በሱዳን መካከል የተጀመረው ውይይት እንከን ስለገጠመ መሆኑ እየተነገረ ነው። ግብጽ በሶስትዮሹ ምክክር ከዚህ ቀደም የነበሩ የቅኝ ግዛት ውሎች ግምት ውስጥ ይግቡልኝ ስትል ኢትዮጵያና ሱዳን ሀሳቡን አልተቀበሉትም ነበር። እናም በዚሁ ሳቢያ ሰጥ አገባ የገቡ ሶስቱ ሀገራት የውሃ ሚኒስትሮች በካይሮ ያካሄዱት ውይይት መቋረጡ ለሰጥ አገባ ምክንያት መሆኑ ተዘግቧል። የግብፁ ፕሬዚዳንት አልሲሲ ታዲያ ሰሞኑን የውይይቱ መቋረጥ ተከትሎ ማስጠንቀቂያ ያዛል ሀሳብ ሰንዝረዋል። አልሲሲ በቅርቡ አንድ አሳ ፋብሪካ በሀገራቸው ሲመርቁ እንዳሉት የአባይ ጉዳይ ለግብፅ የሞትና የሽረት ጉዳይ ነው ብለዋል። ይህ ጠንከርና ጠጠር ያለው የአልሲሲ ንግግር ታዲያ ኢትዮጵያን ተመሳሳይ ቃላት እንድትሰነዘር እንዳስገደዳት ነው የተነገረው። የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ጉዳዩን አስመልክቶ በሰጡት ጋዜጣዊ መግለጫ የአባይ ጉዳይ ለኢትዮጵያም የሞትና ሽረት ጉዳይ ነው ብለዋል። እናም ግብጽ የሶስቱ ሀገራት የቀድሞ ስምምነት በሚጥስ መልኩ መግለጫ መስጠቷ የተሳሳተ ነው ብለዋል። በግብጽ በኩል የተሰነዘረ ያለው የማስጠንቀቂያ ቃላት ኢትዮጵያ የአባይን ግድብ እውን የምታደርግ ከሆነ የውሃው መጠን ቀንሶ ህልውናችን ስጋት ውስጥ ይከታል ከሚል መሆኑ ይዘገባል። የአባይ ግድብ ተብሎ የሚታወቀውን ግንባታ ከ60 በመቶ በላይ ማጠናቀቋን የምትገልጸው ኢትዮጵያ ግን ስራውን እንደሚቀጥል አስታውቋለች። ሱዳን በበኩሏ ኢትዮጵያ ግድቡን መገደቧ በተፋሰሱ ሀገራት ላይ የሚያስከትለው ችግር አይኖርም ባይ ነች። በዚህ የሱዳን አቋም ሰቢያ ግብጽ ካርቱም መንግስት ለኢትዮጵያ እያደላ ነው በሚል ቅሬታዋን ትገልጻለች። ግብጽ የአባይን ግድብ ለማስቆም ወታደራዊ አማራጭ የምትከተል ከሆነ አካባቢው ወደ ከፋ ጦርነት ሊሸጋገር የሚችል ዘገባዎች ስጋታቸውን በመግለጽ ላይ ናቸው። የሳምንቱ አበይት ዜናዎች በዚህ ተጠናቀዋል። መልካም ቆይታ።
እንግዲህ በርካታ አድማጮቻችን በስልክ መስመራችን 0819100 ላይ እየደወሉ መልሳቸውን እየሰጡን ያሉት እንዲሁም ብዙ አስተያየቶችም እየደረሱን ያሉት አድማጮቻችን እንግዲህ በፕሮግራማችን ጋራ እስከ ፍጻሜው ባችን ቆዩ ይያልን ቀጣይ ኢንተርቪው ይኖረናል። ኢንተርቪውን በተመለከተ መብራቱ በቀጥታ ስልክ መስመራችን ላይ ሊያገኛቸው የሚፈልጋቸው ሰዎች አሉና ከነሱ ጋር ይኖረን ቆይታ ይኖራል። እንግዲህ ቀጣይ ፕሮግራማችንን አብረን እናያለን። ያላችሁን አስተያየትም ምላሻችሁንም እንደተለመደው በስልክ መስመራችን ላይ አድርሰው።
እንግዲህ አድማጮቻችን የዜና ውጃችን ተከትለን እንግዲህ አገራዊ ሆኖ ጣመ ለዛላቸው ዜማዎችን እየጋበዝናችሁ ቆይተናል። በዋናነት መግቢያችን ላይ እንዳልነው በቀጣይ በሚቀጥለው ወር በዲሴምበር 9 እና 10 በፍራንክፈርት ኢትዮጵያን ፊቸር በሚል እንግዲህ ዋና አሜሪካል ኢትዮጵያኖችን የሚያሰባስብ በተለይ ደግሞ ኢትዮጵያ ውስጥ አሁን ላይ ያለው ሁኔታና እንዲሁም በቀጣይነት ኢትዮጵያችን ምን አይነት ቅርጽና ምን አይነት ይዘት ኖሯት መቀጠል ትችላለች በሚለው ርዕስ የጋራ ውይይትና ምክክር መድረክ ለማድረግ ታስቦ የታቀደ አንድ ትልቅ ዝግጅት አለ። ይህንንም በዋናነት የአውሮፓ ግብረ ኃይል ወይም የአውሮፓን የኢትዮጵያኖችን መሰረት ያደረገ የተቋቋመ ግብረ ኃይል አለና ይሄ በዋናነት የሚመራው ነበረ። ይሄ እንግዲህ አውሮፓ ታስክ ፎርስ ከዚህ በፊትም በተለይ ደግሞ ዶክተር ቴድሮስ አድሃኖም በዓለም ጤና ኦርጋናይዜሽን ወይም በዓለም ጤና WHO ውስጥ ተወዳድረው ውጤትን እንዳገኙ ይሲሰራቸው ቆዩት ኢትዮጵያ ውስጥ ሲሰራቸው ቆዩትና አፍራሽ ተግባሮችን አደባባይ በማውጣትና በማጋለጥ ከፍተኛ ሚና ሲጫወት የነበረ ግብረ ኃይል ነው። በተለይም ደግሞ አውሮፓ ተኮር ሆኖ ኢትዮጵያን መሰረት ያደረጉ ስራዎችን በመስራትና እያንዳንዱ ኢትዮጵያዊ ከኢትዮጵያ ውጭም ያለው ሌላ የአውሮፓ መንግስታቶች ኢትዮጵያ ውስጥ ስላለው አፈናና ጭቆና እንዲታወቅ በአደባባይ በመውጣትና የተለያዩ ጠንካራ ስራዎችን በመስራት ላይ ያለ ተቋም ነው እና ይህ ተቋም የተለያዩ በተለይ ደግሞ በህግና በሰብአዊ መብት ዙሪያ በተለይ ደግሞ ኢትዮጵያን መሰረት ያደረጉ የሰብአዊ መብት ትግል ዙሪያ ላይ የሚሳተፉ ሰዎችን ቅድም መግቢያ ላይ እንደጠቀስኳቸው የተለያዩ ሰዎችን ጋብዞ ይህንን የምክክር መድረክ አዘጋጅቷል እና ይህንን ሲታሰብ እንደ መነሻ ምን አስታስቦ ነው? መዳረሻውስ ምንድን ነው? ከዚህስ ውይይት በኋላ እያንዳንዳችን ምን እንጠብቅ? መሳተፍ የሚፈልጉ ሰዎች መገኘት የሚችሉበት እድል እንዴት ነው የሚመቻቸው? ብለውን ጠቅላላ ያለ ሁኔታዎችን ምናልባት ከተቻለ ሶስት ሀገር ደውለን ሰዎችን ለማናገር እየሞከርን ያለ ነው። ስልክ ትንሽ ስላስቸገረን ነው የቆየ ነው። ምናልባት ከጥቂት ደቂቃዎች በኋላ ከተሳካለ ሶስቱንም ካልቻለን ደግሞ ቻልነውን አየር ላይ አስገብተን ያለውን አጠቃላይ መረጃ ከኛ ወደ እናንተ እናደርሳለን። እስከዚህ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በድጋሚ አስተልኝ አርማጮቻችን እንግዲህ በቀደም ብለን ለእናንተ ለማስተዋወቅ እንደሞከርነው ኢትዮጵያን ፊቸርስ በሚለው እንግዲህ ስለ ኢትዮጵያ አሁን ስላለው ሁኔታና ስለቀጣይ መጽሔት ኢትዮጵያ ምን አይነት ቅጽና ይዘት መቀጠል አለባት፣ እያንዳንዱ ኢትዮጵያ ውስጥ በተሳትፎ ምን ማድረግ አለበት በሚለው ዙሪያ በጋራ ለመወያየት ለመመካከርና እንዲሁም የጋራ አቋምና የጋራ አላማ ይዞ በአንድነት ለመጓዝ ብዙ መፍትሄዎችን ያመጣል ተብሎ የታሰበ አንድ ትልቅ ዝግጅት በመጪው ወር በአውሮፓውያን አቆጣጠር በዲሴምበር 9 እና 10 የተዘጋጀ ትልቅ የውይይት መድረክ አለ በፍራንክፈርትና እሱን በተመለከተ ዋና አዘጋጆቹ በተለይም ቀደም ብዬ እንዳልኩት የኢትዮጵያ ታስክ ፎርስ ወይም የኢትዮጵያ ግብረ ኃይል በአጠቃላይ በአውሮፓና እንዲሁም በጀርመን ያሉት በመተባበር ያዘጋጁት ትልቅ ዝግጅት አለና እሱን በተመለከተ አዘጋጆቹን አየር ላይ ግብዣ አቅርበን ፈቃደኛ ሆኖ ወደ እናንተ ለመምጣት ቀርቧልና በአድማጮቼ ስም አስቀድሜ ማመስገን ወዳለሁ። ጤና ይስጥልኝ። ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ይሰማል መብቴ?
አይሰማም።
እንግዲህ ያው የአውሮፓ ታስክ ፎርስ በእንግዲህ የኢትዮጵያኖች ታስክ ፎርስ ይሄንን ዝግጅት አዘጋጅቷል። እናንተም ደግሞ በዋና አዘጋጅነት የተሳተፋችሁበት ነውና እንደመነሻ ስናረግ አላማ ተደርጎ የተዘጋጀው ምንድነው? ምን አይነት ውጤትነስ አንግቦ ነው የተረሳው የሚለውን ምናልባትም እርሶን ወይዘሪት ሻሃረግና አቶ አስማማውን አየር ላይ አስገብቻለሁና በመጀመሪያ መስግኜ ስለ አላማው በመነሳት የተወሰነ ሐሳባችሁን ብትሰጡኝ። አቶ እንግዲህ ምናልባት እንግዲህ ያው በባህላችን ለሴት ቅድሚያ አንሰጥ ነበረ ቢሆንም አቶ አስማማው እድሉንም ካገኙ ከሁለት አንዳችሁ ቀደም ብላችሁ ይሄንን ስራ ለመስራት ምን አስተባችሁ ነው? ምንስ ውጤትን አንግባችሁ ነው የተነሳችሁት? አጠቃላይስ መረጃ ይሄ ማበረሰብ ሙሉ መረጃ ኖሮት በዝግጅቱ ላይ ተዘጋጅቶ ተገቢውን አላማ እንዲመታ ምን አይነት እንቅስቃሴዎች እየተደረጉ ነው ያለውን የሚሉትን ጥያቄዎች ዘርዘር አድርጋችሁ ተራ በተራ ለአድማጮቻችን ብታደርሱልኝ።
በቅድሚያ አመሰግናለሁ ለተደረገልን ግብዣ። የስዊድን የኢትዮጵያ ሬዲዮ ድምፅን ላመሰግን ወዳለሁ። የአውሮፓ የሰብአዊ መብትና ፍትህ ግብረ ኃይል በርካታ ስራዎችን በአውሮፓ ዙሪያ ሲሰራ ከቆየ አመታትን አስቆጥሯል እና በተለያዩ ሀገራት በተለይ በአውሮፓ ዋና መቀመጫ በሆነው ቤልጅየም ብራሰልስ ሰላማዊ ሰልፎችን፣ በስዊዘርላንድ ጄኔቭ እንዲሁ ተከታታይ በቴድሮስ አዳኖም እና በተለያዩ የኢትዮጵያ ሰብአዊ መብት ጥሰቶች ዙሪያ ሰላማዊ ሰልፎችን፣ በለንደን በአንዳርጋቸው ጽጌ ጉዳይ በየሳምንቱ በወርም እና በተለያዩ አባል በሆኑ ሀገሮች የአድቮካሲ እና የሰላማዊ ሰልፍ የኢትዮጵያን ድምፅ የሌለው ድምፅ በመሆን እንሆናለን ብለው በፍላጎት የተሰባሰቡ ከየትኛውን የፖለቲካ ድርጅት ነፃ የሆነ የኢትዮጵያዊ ሰብአዊ መብትና ፍትህ ግብረ ኃይል በሚል ስም ተደራጅተን ይህን ስራ ከሰራን የስዊድን ወንድሞቻችን አባል የሆኑበት ስራ ስንሰራ ቆይተናል። ነገር ግን አሁን የኢትዮጵያ ጉዳይ ከቀን ቀን ከጊዜ ከአመት አመት በጣም ትልቅ አጣብቂኝ ውስጥ በገባበት እነዚህ የትግራይ ነጻዎች ከመቀሌ አዲስ አበባ እየተመላለሱ ቤት ዘግተው ኢትዮጵያን ህዝብ ከቻሉ ረግጦ ለመግዛት ካልቻሉ የኢትዮጵያን አንድነት ለመበተን ከወር በላይ እየመከሩ ባለበት ሰዓት እኛ ደግሞ ከዚያ በላይ እጥፍ በእጥፍ ኢትዮጵያን ለማዳን መምከር አለብን። ስኪንም ቀር የኢትዮጵያ ስደተኛ በሰሜን አሜሪካ ብቻ አይደለም የሚገኝ፣ በአውሮፓ ምሁራንም የሰብአዊ መብት ታጋዮችም አሉና ይሄንን አሰባስበን አንድ ፎረም ሙቭመንቱን ብንፈጥር በሚል ተነስተና ነው ይሄንን ያዘጋጀነው። ከስድስት ወር በላይ መክረንበታል። በዚህ ዝግጅት ምናልባት በኋላ በጥያቄና መልስ ልመጣበት እችላለሁ። ትልቅ ሰዎች ከዚህ ከአውሮፓ ፓርላመንትም ከኖርዝ አሜሪካም ከተለያዩ የሲቪክ ኦርጋናይዜሽን የፖለቲካ ድርጅቶች የሚሳተፉበት እና በዚህ አንድ ነገር ላይ እንደርሳለን። ቢያንስ በአንድ ድምፅ የኢትዮጵያን ሰብአዊ መብት ጥሰት በዚህ ባለበት አድሬስ እናደርጋለን፣ የመፍትሄውም አካል እንሆናለን ብለን በማሰብ ነው። ጥያቄ መልሼ ከሆነ አላውቅም፣ ጨርሻለሁ።
እንግዲህ ምናልባት ከወይዘሪት ሻረጋም ያላችሁን ሀሳብ ስጡና በጥያቄና መልስ ምናዳብረው ነው የሚሆነው። በተለይ ደግሞ ይህንን ፕሮግራም አዘጋጅታችሁ እንደ እንግዳ የጋበዛችኋቸው ሰዎች ከዚህ ቀደም በነበራቸው የተለያዩ እንቅስቃሴዎች ዘርፈ ብዙ መፍትሄ ሊያመጡ የሚችሉ ሀሳቦችን ለማህበረሰብ ሲያደርሱ የቆዩ ናቸውና ምናልባት በኋላ ላይ የምናነሳው ነው የሚሆነው። ምናልባት የወይዘሪት ሻረግ ተጨማሪ ሀሳብ ካለዎት ስጡንና ወደ ቀጣይ ጥያቄዎች እናልፋለን።
እሺ፣ በቅድሚያ የስዊድን ራዲዮ ድምፅን ከልብ አመሰግናለሁኝ አየር ሰጥቶ ይሄንን ፕሮግራም ወይም ስለ ፕሮግራሙ ልንናገር ስላደረገ። እንደሚታወቀው ሀገር የማፍረስ ተልእኮን ይዞ ስልጣን የተቆጣጠረው ጨፍጫፊውና በዝባዡ የወያኔ ስርዓት በሚያራምደው የከፋፍለህ ግዛ የዘር ፖለቲካ ፖሊሲ ምክንያት ሀገራችን ውጥንቅጡን ለወጣ የማህበራዊ ኑሮና የፖለቲካ ቀውስ ተጋልጣለች። ዜጎቻችን ስቃይ ውስጥ ናቸው። መንግስት ነኝ ብሎ ራሱን በሚጠራ አካል የሽብርተኝነት ወንጀል የሚፈጸምባት ሀገር ኢትዮጵያ ብቻ ነች። ስለዚህ ይህንን ስርዓት ለመጣልና እንደ ሰው ተከብረን ለመኖር ተቀራርበን መነጋገር አለብን። በጋራ መፍትሄ ለመፈለግ መወያየት አለብን። ስለዚህ ይህንን ኮንፈረንስ መዘጋጀት አለበት ብሎ ግብረ ኃይሉ ስላመነ ኢትዮጵያ ፊውቸር በሚል ኮንፈረንስ አዘጋጅቷል። ስለዚህ ስለ ሀገሬና ስለ ህዝቤ ይግለኛል የሚል ኃላፊነት የሚሰማው አካል ሁሉ መገኘት አለበት በሚል እምነት ይህ ኮንፈረንስ ተዘጋጅቷል።
አይ በጣም ጥሩ። ምናልባት እንግዲህ አያይዘን ከዚህም ጋር በተያያዘ መልስ የሚያሻው ጥያቄ እንደ እንግዳ የጋበዛችኋቸው ሰዎች አሉና በተለይ ደግሞ የኢትዮጵያዊነትን አንድነት አስጠብቆ ከመሄድ ኢትዮጵያ በሀገራችን ላይ አምባገነኑ ስርዓት ከጫነብን አስከፊ አደጋ ነጻ ሆኖ ለመጓዝ ብዙ የሚንቀሳቀሱ ሰብአዊ መብት ተሟጋቾች፣ ብዙ በእውቀት የዳበሩ ለኢትዮጵያ በተለይ በሐሳብና በተለያዩ ሁኔታዎች ላይ ትልቅ ግባት ሊሰጡ የሚችሉ ሰዎች እንዳሉ እናውቃለንና ምናልባት እናንተም ዝግጅት ላይ ፕሮፌሰር ጌታቸው እንደዚሁም ወይዘሮ ሚስ አና ጎሜዝ እንዲሁም ዶክተር አወላሎ እንዲሁም ያሬድ ኃይለ ማርያምን የመረጣችሁበት ሂደት አለ። ምናልባት እነሱን ስትመርጡ እንደ ውጤት ያነገባችኋቸው ሐሳቦች አሉ ወይ? ከዚህስ ውይይት እያንዳንዱ ኢትዮጵያዊ ምን አይነት ውጤትን ይጠብቃል የሚለውን የተወሰነ ሐሳብ ብትሰጡኝ። ምናልባት ወደ ጥያቄው መልስ አንገባ፣ አቶ ኤልያስም ከጀርመን የተከላከለን ይመስለኛል። ምናልባት ኮንፈርም አድርገኝና አብረን ውይይቱን እንድንቀጥል። ጤና ይስጥልኝ አቶ ኤልያስ። መልካም። እንግዲህ ከአቶ አስማማውና ከዩኒቨርሲቲ ሻርጋ ውይይታችን ይቀጥላል። ለጥያቄ መልስ ምናልባት ከአቶ አስማማው ልጀምር ይሆን?
አዎ
ያ ይቻላል ልቀጥል?
አዎ በሚገባ።
አመሰግናለሁ። እንግዲህ እንደ ዘረዘርከው እነዚህ በግለሰብ ደረጃ የጋበዝናቸው ነው። ዝግጅቱ ሲዘጋጅ all opposition political parties inclusive ነው፣ ሁሉን ያካተተ በዚህ በአውሮፓ ዙሪያ የሚዞሩ የሚኖሩት እና የሲቪክ ድርጅቶች የማህበራዊ ድርጅቶችን እና አክቲቪስቶችን ነው እንትን ያልነው። ማንንም public meeting ነው፣ በተለያዩ መዳረሻዎችም በቅስቀሳም የሚካተቱት ጥሪ የተደረገላቸው ሁሉንም ነው ጥሪ የሚያካትተው። ግን ሚስ አና ጎሜዝ በኢትዮጵያ ጉዳይ ላይ ከኢትዮጵያ ዜጎች ዜግነት እንትን ያሉ ካገኙት በላይ በኢትዮጵያ ጉዳይ ላይ ወቅታዊ ጉዳዮችን እየተከታተለች አድሬስ ከማድረግ አድቮኬት ከማድረግ ከኛ በላይ ከምታደርግ በዚህ ዝግጅት ላይ ገስቶ ነው እንድትገኝልን ጋብዘናት በደስታ በመቀበሏ በጣም እድለኛ
ነን። ኤልያስ ነኝ ገብቻለሁኝ።
እሺ ጤና ይስጥልኝ አቶ ኤልያስ። እንግዲህ አቶ አስማማው ጋር የሐሳብ እየሰጡኝ ነው፣ ይቆዩኝና ወደ እርሶ ተመልሰን እንመጣለን። ይቀጥሉ አቶ አስማማው።
እሺ
እና እነዚህ በግልም በእንትን የሚደራጁ ነው። ከዚህ ከሲውድንም ዶክተር ግርማ ወይም ፕሮፌሰር ግርማ ባይሩ በኢንተሌክቹዋል ጄኖሳይድ ኢን ኢትዮጵያ በሚል ጽሑፍ ላይ የሚያቀርቡልን አንድ ወንድም ናቸው። ሌላውም አቶ አበረ አዳሙም በዚህ ጉባኤ ላይ በግል እንደ አክቲቪስት ተጋብዘው በደስታ ግብዣችን ተቀብለው ይገኛሉ። ሌሎች እነዚህ ብቻ አይደሉም። እነዚህ በመጀመሪያው እንትን ላይ የወጡ ናቸው። በርካታ የንስት እና በጾታ ተዋጽኦም ያካተተ በርካታ ተጋባዥ እንግዶች በዚህ ጉባኤ ላይ ያቀርባሉ። እና ምንድን ነው እዚህ ያሰብ ነው እነዚህ ሁሉ የእውቀት አባቶች የሃይማኖት አባቶች ባሉባት ሀገር ላይ እቺ ሀገር እዚህ አደጋ ላይ ስትደርስ መመካከር ለምንድን ነው ማንችል መመካከር አለብን በሚል መነሻ ሀሳብ ነው። እነሱ ሀገር ለማፍረስ ወይም ረግጦ ለመግዛት ቅድም ያልኩት እንደደግመዋለሁ ከመቀሌ አዲስ አበባ እየተመላለሱ ሲመክሩ እኛ ሀገራችን ለማዳን ደግሞ ከዚህ ሶስት ሁለት እጥፍ መምከር አለብን። እውቀት ነው የሚያሸንፈው በዚህ ዘመን በተለይ በአንደኛው ክፍለ ዘመን ላይ እና የእውቀት አባቶች እና የሃይማኖት አባቶችንም በማካተት ነው ይህንን ስብሰባ በዋና በታሳቢነት ያዘጋጀነውና እነዚህን የመረጥንበት ምንም መስፈርት የለም። ኢትዮጵያነታቸውና በኢትዮጵያ ጉዳይ ላይ አድሬስ አድቮኬሲ የሚያደርጉ የውጭ ሀገር ዜጎችን ይጠቅሙናል ከሚል አኳያ ነው ያደረግነውና ሌሎችን በርካታ እንግዶች ያሉን የፖለቲካ ድርጅቶች ሁሉንም ፈቃደኛ የሆኑት መልሰውልናል። በአብዛኛው ባላቸው አድሬስ ኮንታክት ለማድረግ ሞክረናል። ባለው የህዝባዊ እንትኑ በሚዲያ በሚደረገው ቅስቀሳም ይህንን ሰምተው የሚመጡትም በዚያ ጉዳይ ላይ ጥያቄዎችን በማንሳት ሀሳብ በማንሸራሸር ላይ ሊሳተፉ ይችላሉ እና ውጤቱን ወደ አንድ የመጫዋን ኢትዮጵያ ምን አይነት ቅርጽ ያለው ፌዴራል ስቴት ነው ወይስ አህዳዊ የሚለው ላይ ከዚህ እስካለንበት ክራይሲስ እንዴት ነው መውጣት የምንችለው ላይ በቂ ተሞክሯቸውን እንዲያካፍሉ በማለት ነው መልሼ ከሆነ አላቀም ጨርሻለሁ።
አሁን እንግዲህ ስለ በዋናነት እንትን ይገደብ የለውም ሁሉም ኢትዮጵያዊ ያገባኛል፣ የሀገሬ ያለችበት ሁኔታ አሳሳቢ ነው፣ እኔም የራሴን እውቀትና የራሴን ልምድ ለማህበረሰቡ በዚህ ዝግጅት ላይ ባካፍል ይጠቅማል ብሎ የሚያስብ በሙሉ ይተጋበዘበት መድረክ ነው እያሉኝ ነው።
በትክክል።
በጣም ጥሩ። እንግዲህ ምናልባት ወይዘሪት ተሻረግ የሚጨምሩልን ሀሳብ ካለ እንጨምርና አቶ ኤልያስና አንድ ላይ አርገን ደግሞ ወደ ቀጣይ ጥያቄዎቻችን አልፋለን።
አይ ምንም የተለየ ነገር ምለው የለም። ማንንም ያልመረጠ ለሀገሬ ስለ ህዝቤ ያገባኛል የሚል ኃላፊነት የሚሰማው አካል ሁሉ የተጋበዘበት ነው። በተለይም ደግሞ እኔ ተናጋሪ እንግዳ ሆነው ሚስ አና ጎሜዝን ስንጋብዝ ደግሞ እሳቸው ስለ አውሮፓ ፓርላማ ስለ ኢትዮጵያውያኑ ግድ ብሏቸው በእለት እለት የሚጮሁ አንድ አካል በመሆናቸው እሳቸው ተጋብዘዋል። በተረፈ ግን ማንኛውንም ኢትዮጵያዊ ስለ ሀገር ያገባኛል የሚል ሁሉ የተጋበዘበት ነው። ብዙዎች ጽሁፎቻቸውን ልከውልናል። አሁንም ወደፊትም እንጠብቃለን። ይህንን ነው ማለት የሚፈልገው። አመሰግናለሁ።
በጣም ጥሩ። እኔም አመሰግናለሁ። ምናልባት አቶ ኤልያስን ታሳታፊ ለማድረግ ቀጣይ ጥያቄ፣ ከዚህ ውይይት ምን አይነት ውጤት እንጠብቃለን? እያንዳንዱ ኢትዮጵያዊ መሳተፍ አለበት ብለናል። በእያንዳንዱ ኢትዮጵያውያኖች ልቦና ውስጥ ያለ እውነት አለ፣ አገራችን ያለችበት ሁኔታ አለ። አሁን ላይ ለውይይት የቀረቡት መሰረታዊ ሀሳብ ኢትዮጵያ ውስጥ ያለው አሁን ላይ ያለው የፖለቲካ ሁኔታ አጠቃላይ ሁኔታና መዳረሻ መጨረሻው ምን ይሆናል በሚለው ነው እና ምናልባት ይህንን ውይይት ከማህበረሰቡ ጋር ግን ይህንን የሚያክል ትልልቅ እውቀትና ትልልቅ አቅም ያላቸው ሰዎች ጋር ተወያይተን የምንደርስበት ውጤት ምንድን ነው የሚል እቅድን አንስቶ ነው የተነሳው። ይህ እንግዲህ የአውሮፓ እንግዲህ በአውሮፓ ያለው ኢትዮጵያኖች በሰብአዊ መብትና በፍትህ ዙሪያ የሚንቀሳቀሰው ግብረ ኃይል ምን አይነት ውጤትን አንግቦ ነው የተነሳው? ምን አይነት ውጤት አገኛለሁ ብሎ ነው የተነሳው? በተጓዳኝነትም ማህበረሰቡ ተሳታፊ እንዲሆን አድራሻውን አጠቃላይ ሁኔታውን ለግልጽ ብናደርግ ለአድማጮቻችን፣ ከዚህም ከስዊድንም ከስዊድን ውጭ ያሉ አድማጮቻችን አየር ላይ ያሉና መረጃውን አግኝተው ይህንን የመሰለ ውጤታማ ወይም ይህንን የመሰለ በውጤት የታጀበ ትልቅ ሀሳብና ትልቅ እድል ተሳታፊ እንዲሆኑ አድራሻውንም አጠቃላይ መገናኛ መድረኩንም ሰፋ አድርገው ቢገልጹልን አቶ ኤልያስ።
እሺ፣ አመሰግናለሁ። ያው እንደተባለው እንግዲህ ግቡ ምንድን ነው የሚለው ዋናው ነገር ዋና መጀመሪያ የመጀመሪያው የሚደረገው ትልቁ የሆነ ህዝባዊ ስብሰባ ነው። ይሰማል አለ
ይሰማል ይቀጥሉ ምናልባት
ዋናው ነገር ምንድን ነው በአሁኑ ሰዓት ያለው ወቅታዊ ጉዳይ ያስመልክቶ እና የወደፊቷንም የኢትዮጵያ እጣ ፈንታ ላይ ለሚደረገው ውይይት ህብረተሰቡ አንድ አይነት አመለካከት እንዲኖረው ይቻሉ። ዋናው ዓላማ ያው የኢትዮጵያ መጨረሻ ድሯ ላይ ለመድረስ ህብረተሰቡ አንድ እንዲሆንና በአንድ መስመር ሄዶ ወይም በአንድ አመለካከት እና በአንድ ዓላማ ላይ ግንዛቤ አድርጎ ይሄ በጥቃችን የሚታዩትን ክፍፍሎችን ያሉትን ችግሮችን ለመሰብሰብ የሚደረግ ጅምር ነው። ይሄ ጅምር ነው። ይሄ ደግሞ ዋናው ውጤቱ ሊሆን የሚችለው ወደፊት በሚሰሩት ስራዎች ላይ ሊሆን ይችላል። ግን ዋናው ዓላማው ግን በእኔ ግንዛቤ ከዚህ ቀደም ያሉት ወጥንቼ የጠቀሱት ይመስለኛል ለሚደረገው ይሄ ትግል የሚረዳ ነው። ኢትዮጵያኖችን አንድ የሚያደርግና ያለባቸውን ችግር አንድ ላይ ተሰብስበው የልዩነታቸውን አቻችለው ኢትዮጵያ ልጅበትን ግንዛቤው ህብረተሰቡ ግንዛቤ አይቶ አንድነት ከምን ጊዜም በላይ አንድነትን ሊያመጣ የሚችል ውይይት ወይም ደግሞ ስብሰባ ሊሆን ይችላል የሚል እምነት ነው ያለኝ። እና አላማው ዋናው ነገር ምንድን ነው? ይሄ ነው ብዬ ነው ገብተው በእኔ ግምት። ምናልባት ወንድሞቼ የሚችል ሙስካለ
እንግዲህ ምናልባት ተጨማሪ ሀሳብ ካለ አቶ አስማማው ሜዘሪ የሻረግም ሀሳብ ስጡበትና ጎን ለጎን ይህንን ዝግጅት በአካል ተገኝቶ ተሳታፊ ሆኖ መፍትሄ የሚያመጡ ሀሳቦችን ለመስጠትም መፍትሄ የሚያመጡ ሀሳቦችን ተቀብሎ ለቀሪው ማህበረሰብ ለማድረስ እንዲቻል ምናልባት ሰዎች መገኘት ቢፈልጉ ቦታውን፣ ሰዓቱን፣ ቀኑን አንድ ላይ አርጋችሁ ብትገልጹልን።
አይ እንግዲህ ምን አላማን አንግቦ ነው ለሚለው እስከዛሬም ድረስ የውያኔ ጥንካሬ ሳይሆን ህዝባችን ለ27 አመታት እንዲጨፈጨፍ ሀገራችን እንደዚህ አይነት የፖለቲካ ቀውስ ውስጥ እንድትገባ ያደረገው እኛ ወይም አጠቃላይ የኢትዮጵያ ማህበረሰብ ወያኔ በፈጠረው የመርዝ ፖለቲካ በመጠመዱ እና በመለያየቱ ነው የሚል እምነት አለኝ። ስለዚህ ይሄ ኮንፈረንስ ሲዘጋጅ ግቡ መጀመሪያ መፍትሄ ለመፈለግ ተቀራርበን መነጋገር አለብን። ዛሬ ትርፍ ነገር የምናወራበት አይደለም። መጀመሪያ ተቀራርበን ከዛሬ ከወያኔ ከመምጣቱ በፊት ያለን ማህበራዊ ኑሮ እሴቶችና አኗኗራችን ምን ይመስላል፣ ወያኔ ከመጣት በኋላ የወረደብን የደረሰብን ውድቀትና ውርደት የት ደረጃ ላይ አደረሰን የሚለውንና እንደ ሀገርና እንደ ህዝብ ፍልውናችንን ጠብቆ ለመኖር ተቀራርቦ መነጋገር አለብን። ስንነጋገር ነው ስንወያይ ነው ለመፍትሄ የምናገኘው ለሀገራችንም ለማንነታችንም። ያንን ደግሞ ስናደርግ ትምህርት መውሰድ አለብን ከጎረቤት ሀገሮች ከሶማሊያ ሩዋንዳ ውስጥ የተፈጠረውን የዘር ፍጅት ተገንዝበን በኢትዮጵያ ውስጥ ያ እንዳይመጣ በዚህ ሰዓት መፍትሄ ለማምጣት ሶሉሽን ላይ ለመድረስ መወያየት መቀራረብ አለብን። ይሄንን አንግቦ ነው ይሄ ኮንፈረንስ የተዘጋጀው። አመሰግናለሁ ጥያቄን ከመለስ።
ኦኬ፣ ምናልባት አቶ አስማማው አድራሻውን በዚህ ደረጃ የመሳተፍ ለሚፈልጉ ያንዳንድ ኢትዮጵያውያኖች ይህንን ሬዲዮ የሚያዳምጡ መረጃውን አግኝተው በአካል እንዲገኙ፣ በአካል መገኘት የማይችሉ ከሆነ ደግሞ አማራጭ የመገናኛ መድረኮችም የተዘጋጁ ከሆነ ለአድማጮቻችን ቢገልጹልን።
አመሰግናለሁ። በቅድሚያ ምንድነው ከዚህ የሚጠበቀው ውጤት ምንድነው የምትጠብቁት ለሚለው ጀምራለሁ። ከዚህ የመጀመሪያ እንደመሆናችን መጠን ሁሉን አቀፍ ውይይት ነው። እንግዲህ የኢትዮጵያን ችግር በትኩረት ተገንዝቦ ከተለያየ አቅጣጫ ከተለያዩ የውቀት እና የሃይማኖት አባቶች አክቲቪስቶች ያለውን የኢትዮጵያ እይታ ለመፍጠርና በእርግጠኝነት ዜሮ ኢትዮጵያን ሪኮመንዴሽን ይኖራል። ከስብሰባው የመጨረሻው ውጤት ሊሆን የሚችለው ይሄ ነው። ምን እናድርግና የወደፊቷ የመጪዋ ኢትዮጵያ ዕጣ ፈንታ ምንድን ነው በሚለው ላይ ውይይቶች ይደረጋሉ። ሀሳቦችን እናዳብራለን እና ሪኮመንዴሽኖች ይወጣ እንትን እናረጋለን ብለን ነው የምናስበው። ሌላው አድራሻው ጀርመን ፍራንክፈርት ነው። የጀርመን ፍራንክፈርት ግብረ ኃይልም በዚህ በዋናነት አጋር ተሳታፊና ዝግጅቱን በመሬት ላይ ያለውን አብዛኛውን ስራ የሚሰሩት ወንድሞቻችን ስለሆኑ ጀርመን ነው። ብዙ ዝግጅቶች ከሞላ ጎደል ተጠናቀዋል እና ከወዲሁ በያለንበት ለዚህ ዝግጅት መሳካት በቅስቀሳዎች ላይ እና ወደዚያ ወደ ዝግጅቱ ቦታ ሄደው የቻሉ እንዲሳተፉ በአካል መሳተፍ ትልቅ ነው። በሳይበር ላይ ለማየት ለመመልከት ሀሳብ በመስጠት ጥያቄዎችን በማዳበርና ውይይቱን በማንሸራሸር ላይ ተሳትፎ እንዲኖር የስዊድን ግብረ ኃይሎች ጠንካራ ናችሁ። ከዚህም የአውሮፓ ታስክ ግብረ ኃይል አባሎች አላችሁ እናንተ ከሲውድን ለበርካታ ጊዜ ሲሳተፉ የነበሩ በዚያ ሄደን ውይይቱ የበለጠ ሰፊ ተሳትፎ በማድረግ የኢትዮጵያ ጉዳይና የመጪዋን ኢትዮጵያ ላይ መምከር አለብን ብለን ወሰነው የተሳካ እንዲሆን አስተዋጽኦ ማድረግና በዚህ አጋጣሚ ደግሞ በዚህ በእናንተ አካባቢ የተሰራ የሞታ ሀያጭ ራይፈራም የሚለው ዘጋጅ ፊልም ስለሚታይ የኢትዮጵያ ትልቁ በሚኒስትርም ሆነ በእንትን እየሰሩ ያሉትን ይሄ ዘጋቢ ፊልም ለተሳታፊዎች ትልቅ የኢትዮጵያ ጉዳይ እይታ ይሰጣል በሚል ይህንን በመጀመሪያው ድሉን አግኝተን እናሳያለን። ሌሎችን በርካታ ዝግጅት ወይ ስላሉ ወደዚህ ዝግጅት ኑ ነው የምንለው። ጀርመን ፍራንክፈርት የአውሮፓ ማዕከላዊ እና ጥሩ ኢትዮጵያና ያሉበት ስለሆነ ነው የመረጥነው። ለሌላ ምንም ምክንያት የለውም። ይህንን ነው ማለት የምችለው። ቴንክ ዩ።
ኦኬ፣ በጣም ጥሩ። እንግዲህ ምናልባት ዝርዝር የአድራሻ መግለጫዎችን በሬዲዮናችንም በተከታታይ ለአድማጮቻችን ማድረስ እንደምናደርስ ከወዲሁ ቃል እንገባለን። ቀጣይ ጥያቄ፣ ከዚህ በፊት ተመሳሳይ ዝግጅቶች በተለይ ደግሞ በሰሜን አሜሪካ ቪዥን ኢትዮጵያ ጋር በመተባበር የተለያዩ ሚዲያዎችም ይህንን ጉዳይ በመደገፍ ለአየር ላይ ሲያበቁልን ቆይቷልና ምናልባት ተመሳሳይ አላማን ያነገበ ሂደት ነው የሚለውን ከእናንተ ብንሰማ አንድነትን አስጠብቆ ከመሄድ አንጻር ጋራ አብራችሁ የምትሰሩበትስ አንዳንድ ሁኔታዎች አሉ የሚለውን እንዳው ዘርዘር አድርጋችሁ ብትነግሩኝ። ምናልባት ከአቶ ኤልያስን ጀምር።
ጥሩ። እኔ ብዙም ከዛ ላይ የምለው ነገር የለም። ምናልባት እንደተረዳ ከሆነ በዚህ ከፍራንክፈርት ግብረ ኃይል ነው ያለሁት እና እዚህ በኢትዮጵያ ሰብአዊ መብት እና የፍትህ ግብረ ኃይል በአውሮፓ ላይ ውስጥ ሁለቱ ወንድምና እህቴ ብዙ የሚያውቁት እና እንትን የሚሉት ነገር ስላለ እኔ እንደው በእኔ እንደሚገባኝ ከሆነ ግን በራሴ ለመግለጽ ግን ምናልባት እንዳያችሁ ውስጥ እንግዲህ ራሱ ከዛ ፕሮፌሰር ጌታቸው እዛ እንትሩ ላይ አለ አሉና ይሄ ከእነሱ ከዚህ ከአሜሪካ ካለው እንትን ጋር በቀጥታ ግንኙነት ባይኖረውም በእኔ እምነት አላማው ተመሳሳይነት ያለው ኢትዮጵያኖችን ወይም የፖለቲካ ድርጅቶች ሆኑ ሌሎቹን ሀይላቶች ስብት ማህበራቶችን በአንድ ላይ አድርጎ ለሚመጣዋ ኢትዮጵያ ሊፈጠር የሚችለውን ነገር ተገንዝበው አንድነት ካሁኑ ይህን አንድነት የሚመጣበትና ወደፊት አንድ ነገር ቢፈጠር እንኳን ይህን ኢትዮጵያ ላይ ያንዣበውን አደጋ እንትን ለማለት የሚረዳ ነው የሚል እምነት አለኝ እና ከእነሱ ከያዙት ከአሜሪካ የሚደረገው ከተያዘው እንትን ጋር ሀሳቡ ተመሳሳይነት አለው። ቀጥታ ግንኙነት ግን መኖርና ለመኖር ምናልባት እህቶቼ እና እህቴና ወንድሜ በእነሱ በኩል የሚፈልጉት የተሻለ ነው። እኔ ያው በፍራንክፈርት ያለውን ይህንን ዝግጅት ሲያዘጋጁ እኛም አብረናቸው ትብብር ለማድረግ አብረን በእርግጥ ከእነሱ ጋር ብኖርም ግን በፍራንክፈርት ግብረ ኃይሉ ላይ ነው ትልቅ እንቅስቃሴ እያደረግኩ ያለሁት እና በዛ ላይ የሚመለከት ነገር ካለ በደንብ መመለስ እችላለሁ። አመሰግናለሁ።
ኦኬ። ምናልባት በአላማ ደረጃ ተመሳሳይነት ካለው ማህበረሰቡ ግልጽ የሆነ ሀሳብ ኖሮት እንዲሄድ ነው። ሁለቱም የተቀዳሰ ሀሳብ ነው። አንድን ኢትዮጵያ አስጠብቆ መሰረቷን አስጠብቆ በተለይ ይሄ አምባገነን ስርዓት ኢትዮጵያ ውስጥ በከፋፍለህ ግዛው አመራር እያንዳንድ ኢትዮጵያውያኖችን እየከፈለ በዘር በጎሳ እየከፈለ ስልጣኑ እያራዘመ ባለበት ዘመን የሚያቀራርብ ሀሳቦችን በማምጣት ዘለቄታዊ መፍትሄዎችን ወደ ማህበረሰቡ በማድረስ ደረጃ እንደዚህ አይነት ስራዎች እያንዳንድ ትክክለኛ የኢትዮጵያዊነት ስሜት የሚሰማው የአባቶቹን አደራ የሚጠብቅ ኢትዮጵያዊ የሚደግፈውና አብሮ በዚህ ትግል ውስጥም በዚህ ሂደት ውስጥም ለመሳተፍ ፈቃደኛ የሚሆንበት አላማ ነው። ምናልባት ተመሳሳይነት ካለው አብሮ የመስራት ሂደቱ ውጤት ነው ድርብ ያብር እንደሚባለው ማለት ነው። ከዛ አንጻር ነው ይሄንን ጥያቄ ለወደናንተ ለማድረስ የሞከርኩትኝ። በዋናነት ግን ከዚህኛው ወጣ ብለን እንግዲህ አሁን ያለው ኢትዮጵያ ውስጥ ያለው ሁኔታ ሁላችንም እናቀው ነው። አድማጮቻችንም እንግዲህ በየሳምንቱ ሁሌ የምንለው ነው። በተለይ አሁን ለኢትዮጵያ ውስጥ ስላለው አምባገነን ስርዓት መወያየቱ አድማጭንም ማድከም ነው የሚሆነው። ምናልባት ውጤት ያመጣል ብዬ ማስበው ምን ይደረግ በሚለው ሂደት ላይ ነው። ይሄ አንዱ አካል ነው። በጋራ ተሰባስቦ መወያየት፣ የጋራ አቋም መያዝና በጋራ መንቀሳቀስ ውጤት የሚያመጣ ሂደት ነው። ምናልባት በዚህ ሂደት ውስጥ ብዙ ኢትዮጵያውያኖች ለውጥን ይፈልጋሉ። ብዙ ኢትዮጵያውያኖች ይሄ አምባገነን ስርዓት ወድቆ አዲስ ስርዓት ተመስርቶ ሁሉም ያንዳንዱ ኢትዮጵያዊ የዜጋ የመሆን መብቱ ተከብሮለት፣ ሰብአዊ መብቱ ተከብሮለት ዲሞክራሲን ኤክሰርሳይዝ ያረጋ ሀገር እና ሰባዊ መብት ያንዳንዱ ኢትዮጵያዊ ሰውኛ መብቱ ተጠብቆለት ድምጹ ተከብሮ የሚኖርበት ሀገር እንዲመሰረት ይፈልጋል። ግን በዚህ ለውጥ ሂደት ውስጥ ያለው አስተዋጽኦ ምን ያክል ነው? ከዚህኛው ምናልባት ከቀጣይ ዝግጅታችሁ ወጣ ብላችሁ የግል ሐሳባችሁን በዚህ የመጨረሻ አርገን ብንሰነዝሩልኝ፣ ምንድነው መደረግ ያለበት? ያንዳንዱ ኢትዮጵያ ለውጥ እንዲመጣ ይፈልጋል። ምንድነው ማድረግ ያለበት? በምን አይነት ሁኔታ ነው መሳተፍ ያለበት? በምን አይነት ሁኔታ ነው ኢትዮጵያ ውስጥ ያለው የለውጥ ፍላጎት አድጎ ውጤት እንዲያመጣ መንቀሳቀስ ያለብን የሚለውን እንደው አጠራጥር አርጋችሁ ሶስታችሁም ሐሳብ ብትሰጡኝ። ምናልባት ከወይዘር ቲሻርክ ብጀምር።
ኦኬ፣ ያ መሰግናለሁ። እንግዲህ ስናየው አገራችን ውስጥ ሁሉም ለውጥ ፈላጊ ነው። ግን ያ ለውጥ ብቻ ስለፈለግን ይመጣል ማለት አይደለም። እያንዳንዱ ሰው መስዋዕት መሆን አለበት። የሚችላትን አንዳንድ ጠቀር መወርወር አለበት። ኢትዮጵያ የጥቂቶች ሀገር አይደለችም፣ የብዙሃኑ ነው። ግን አንዳንዶቻችን ባልሆነ ነገር እየተጠመድን ወይም አያገባኝም በሚል ወይንም ዝም ብሎ ደግሞ መሀል ሰፋሪ ሆነን ተኝተን ያለን አለ። በዛ ምክንያት ዛሬ ወያኔ እንደፈለገ የሚጫወትብንና እዚህ አደገኛ ሁኔታ ላይ ገባን። ስለዚህ በኔ እምነት መደረግ ያለበት ተቀራርበን መነጋገር አለብን፣ መወያየት አለብን። ለመፍትሄ አሳቦች ተቻችለን የጋራ የሆነ ነገር ላይ መድረስ አለብን። ለትግሉ የምንችላትን ጠጠር መወርወር መቻል አለብን የሚል እምነት አለን እንጂ ለውጥ ፈላጊ ነን ሁላችንም ግን ለውጥ ስለፈለግን ብቻ ያ ለውጥ ይመጣል ማለት አይደለም። ስለዚህ ሁላችንም የየበኩላችንን እናድርግ የሚል እምነት አለኝ። አመሰግናለሁ።
አቶ አስማማው።
አመሰግናለሁ። በቅድሚያ ምንድነው ከቪዥን ኢትዮጵያ ላይ ያልከው ከሱ መጀመር ፈልጋለሁ። እንደምታዩ ማስተዋቂያው ላይ ባነሩ ላይ ቪዥን ኢትዮጵያ ኢንዶርስ አርጎታል። ይሄን ዝግጅት ባላማ የተለያየ እንትን ይኖራናል ብዬ አላስብም። ይሄንን ያዘጋጀው የአውሮፓ የሰብአዊ መብት ግብረ ኃይል ነው። በኖርዝ አሜሪካ በአብዛኛው ሲዘጋጅ የነበረው ቪዥን ኢትዮጵያ በሚል የተደራጁ የኢትዮጵያ አገር ወዳድ ድምጾች ናቸው እና ልዩነት አይኖረውም። በአሁኑ ዝግጅት ላይ ግን ድጋፋቸውን ሰጥተውናል። በዚህ ላይ ያላቸው የጋራ ምናልባት ወደፊት የሚሰራቸው ስራ ይኖራሉ። ከዚህ የተለየ አይደለም እስካሁን ባለን ግንኙነት። ሌላው ምን ማድረግ አለብን የሚባለው እንግዲህ 26 ዓመት የቁልቁለት እየነጎድን ነው ያለ ነው። ከዚህ ከቁልቁለት ጉዞ ለመውጣት የጋራ እንደ ዜጋ እንደ አንድ የሀገር ልጅ መነጋገር አለብን። ዛሬ 26 ዓመት የእድገት ሌሎች በቴክኖሎጂ ሽቅድድም ባለችበት ዓለም የዓለም ሀገሮች እንግዲህ ከዓለም ቀደምት የሆነች ሀገር የሰው ልጅ መፈጠሪያ የሰው ልጅ መገኛ የሆነች ከሰው ጋር ተያይዘው የመጡ ቴክኖሎጂ እድገቶች ፈጠራዎች እንግዲህ ኢትዮጵያውያን ናቸው። ግን ዛሬ ያለንበት ደረጃ ሁላችንም እናውቀው የሀገር ጭራ ነን። ዛሬ በዚምባብዌ በተለያዩ የአፍሪካ ሀገሮች እየቀናን ያለን ነፃ ያወጣናቸው ሀገሮች እኛን ቀድመው ሄደዋል። በእኛ በኢትዮጵያኖች ኢትዮጵያኒዝም ብለው የወጡ አፍሪካ ሀገሮች ከኛ በፊት ናቸው። ዛሬ በአንዳቸው የሀገር ማስተዳደር የዲሞክራሲያዊ ስርዓት ግንባታ ላይ እኛ ጭራ ሆነን ቀርተናል። ከዚህ ለመውጣት መምከር አለብን በጋራ እንደ አንድ ሀገር ልጅ። በውጭ ተበትነን ተበትኖ ዝም ያላለው ደግሞ በተቃራኒው ኢትዮጵያዊ ነው። ግን እስካሁን ውጤት ላይ አልመጣ መድረስ አልቻለም። ለምን የሚለው ሁልጊዜ ራሳችን መጠየቅ አለብን። አንድም ሁለትም ሶስትም ሆነም የሀገራችን ሁኔታ መፍትሄ ያላገኘው ለ26 ዓመት አገሩን በሚጠላ ሰዎች ዝም ቶርች በሚያረግ እስር ቤቱ የአንድ አካባቢ ቋንቋ እስከሚሆን ድረስ ዓለም የውጭ ኃይሎች የኢትዮጵያ ኢን ክራይሲስ እያሉ በሚዘግቡባት ሀገር ላይ ቅኝ ግዛት ያልተገዛን ዛሬ እኛን በሚመስሉ የኛው ወንድሞች በሆኑ ተላላኪዎች ይሄንን ያህል ስቃይ መከራ ስናይ ለምንድን ነው መከራችንን ወይም ከዚህ ስቃይ ልንወጣ ያልቻልነው የሚለውን አንድም ሁለትም እየሆነ መምከር አለብን። ከዚያም በላይ በአንድ አህጉር በአንድ ሀገር የምንገኝ ሰብሰብ ብለን ስለ ሀገራችን መልጢ ሁኔታ መምከር አለብን። መፍትሄውንም መነጋገር አለብን። ሁልጊዜ መከባበሩን ያሳጡን እነዚህ የማህበራዊ ተቋማትን በመነቃቀል በመሰባበር የኢትዮጵያን አንድነት አስጠብቆና አልደፈር ባይነቷን አሳልፈው ለውጭ ቅጥረኞች የኛ ወንድም የሆኑ ሲሰሩ ዝም ብለን ቤዘክተን መቀመጥ የለብንም፣ ከቤት መውጣት አለብን፣ መነጋገር አለብን የሚል ነው ሐሳቤ። ቴንክ ዩ።
ስለዚህ ያው ዝምታችንን ሰብረን በጋራ ተወያይተን የጋራ መፍትሄ እናመጣበትን መድረክ መፍጠርም አለብን፣ መንቀሳቀስም በንቃት መሳተፍም አለብን ይላሉ አቶ ኤልያስ። ምናልባት ያለኝ ሰዓትም በጣም አጭር ስለሆነ አጠር ያለ እርሶም የመፍትሄ ሐሳብ ሚሉትን ይሰርዝሩልኝና አድራሻውን ድጋሚ ለአድማጮቻችን ገልጸን እናንተም በአመስግኝ እንግዲህ ወደ ቀጣይ ፕሮግራም እንዳልፍ ምናልባት የእርሶን የመጨረሻ ሐሳብ ይስጡኝ እስኪ።
ኦኬ። እኔ ምለው እንግዲህ ሁላችንም አሁን ሰዓት ላይ ሀገራችን ያለችበት ሁኔታ ምን ላይ እንደሆነ ወያኔ ምን እያደረገ እንዳለ ለማንም መግለጽ የሚያስፈልግ አይመስለኝም። ከኛ ከኢትዮጵያኖች ግን የሚጠበቅ ነው ብዬ ማስበው እውነት ቅንነት ያስፈልጋል። ስለዚህ አሁን በሚደረጉት ኢትዮጵያ እንደዚህ ስብሰባዎች ላይ ማሳየት ያለብን ከምንም በላይ ከኢትዮጵያዊነት ከፍ አድርገን ከውስጣችን ውስጥ ምንም አይነት ነገር ሳይኖር ይሄ ዘረኝነት እነሱ በተለያዩ ነገሮች የሚለያዩንን ነገር ከንጹህ ሆነን ቆመን እችን ሀገር ለማዳን ኢትዮጵያን ለማዳን ኢትዮጵያዊነት ብቻ በልባችን ውስጥ አድርገን የምንወያየው የምንነጋገረው ነገር ትልቅ ስራ ሊሰራ ይችላል። ስለዚህ የሚያስፈልገው ነገር ቅንነት ነው። ቅንነትና ከምንም በላይ ኢትዮጵያዊነትን ማስቀደም ነው። እና ይህንን ካላደረግን ግን ያሁን የምናያቸው ችግሮች ሁሉ ሁላችንም ላይ የሚደርስ እየደረሰም እንዳለ ክፉ ነገር ላይ ሊመጣ ስለሚችል ያለው አማራጭ ኢትዮጵያዊነትን አጠናክሮ ራሳችንን ጠይቀን ምን ደግመን ያለ ነው ምን ላይ ነን ያለ ነው ብለን እዛ ላይ ትኩረታችንን አድርገን በኢትዮጵያዊነት የምንወያያቸው ውይይት እያያዝን በምንፈልገው መንገድ እኛ በዚህ መንገድ ትግል ላይ ያደርሰናል በምንለው መንገድ መሄድ ከሌላው ጋር ካለመሰላለፍ ሁሉም የራሱን ስራ የሚሰራ ከሆነ በምናስባት ኢትዮጵያ እዛ ቦታ ላይ እንደምንገናኝ እርግጠኛ ሆነ ያዝነው ይዘን መረዳት ያለበትን ካለ በምንችለው መርዳት ይረዳ በምንጠራበት ጥሪ ላይ ወደ ሁሉ እየቀረብን ከአሁን እኛ ለፍራንክፈርት ግብረ ኃይል እንዳደረግን ማለት ነው። እነዚህ ወገኖች ኢትዮጵያዊነት ዝግጅት ሲያደርጉና የአሁኑ የምናላማ ይዘው ሲነሱ ካለምንም ጥሪ ነው የፍራንክፈርት ግብረ ኃይል እዚሁስ ገብቶ ስራውን እየሰራ ያለው። እና ማንኛውም ሰው ዛሬ ኢትዮጵያ በምትጠራው ጥራ ላይ ገብቶ የመስራት ነገር ይሆናል እና
ኦኬ፣ በጣም ነው ማመሰግነው። ኢትዮጵያዊነት እናስቀድም፣ በጋራ አብረን እንስራ፣ በጋራ እንወያይ፣ የጋራ መፍትሄ እናምጣ። ሁላችንም ቤታችን ውስጥ ተቀምጠን ለውጥን በምኞት የምናገኘው ነገር አይደለም፣ የተግባር ስራ ያስፈልጋል ነው ያላችሁኝ። እንግዲህ ይህንንም ከተግባር ለማድረግ በመጪው ወር ዲሰምበር 9ና 10 እንደ አውሮፓውያን አቆጣጠር 2017 ላይ ዝግጅት አዘጋጅተዋል። አድማጮቻችን ሰምታችኋል፣ ሐሳባቸው፣ አላማቸው፣ ከዛ ደግሞ ምን አይነት ውጤት እናገኛለን ተብሎ የተጠየቁ ጥያቄዎች ተመልሰዋል። ሐሳብ አስተያየት አድማጮቻችን ካላችሁ ወደፊትም ደውላችሁ ብትነግሩን እንግዲህ በዚሁ አጋጣሚ የዚህ ዝግጅት አዘጋጆችንም በቀጣይነትም ማግኘተን ከውጤቱም አንጻር በሰፊው ምንዋይበት እድሎች ይኖራሉና ሐሳባችሁን ስጡን። እናንተም ጥሪያችን አክብራችሁ ፈቃደኛ ሆናችሁ ወደ ሬዲዮናችን ስለመጣችሁ እጅግ በጣም አድርገን እናመሰግናለን። ላዘጋጃችሁት ዝግጅትም ውጤት እንመኛለን። የዚህ ኢትዮጵያ ሬዲዮም እንግዲህ ድጋፉን ከወዲሁ ለእናንተ ይገልጻል። ጤና ይስጥልኝ። አድማጮቻችን ዲን ዲያያለን መግቢያችን ላይ ቃል በጋርባ ነው መሰረት ዝግጅቶቻችንን ሰድረን መጥተን ለእናንተ አድርሰናል። ጥያቄዎቻችን እንግዲህ ጠይቀን መልስ ማግኝተናል። የቀረን አንድ ዝግጅት አለ። እሱ ምንድነው? መግቢያችን ላይ ከኛ ወደ እናንተ ከእናንተ ደግሞ ወደኛ የሚፈስው ጥያቄና መልስ ግድስ ነበር። ዛሬ ብዙ ሰዎች መልስ ሰጡን ቆይተዋል። ምናልባት አህመድም ስቱዲዮ ውስጥ አልተገኘምና የሱ እጅ ያለበት ምን ተጠጣሪ ያለኝ። ሆኖም ግን በጣም ብዙ ሰዎች በንቃት በጣም የመለሱበት እንትን አለ። ማን ማን መለሰ? መልሱ ምንድነው? ሽልማታችንስ ምንድነው?
እንደ ደዋይ ወጣት አይደለም የመላሾቹ እንትኑን የማግኔት የጥያቄው መላሽ የማግኔት ብዛት እንደ ደዋዮቹ አይደለም። ብዙ ደዋዮች ደውለዋል። ነገር ግን የመለሱት ጥቂት ሰዎች ብቻ ናቸው። ዘውትር መልሳችንን በትክክል በመመለስ የሚታወቀው ኪንግ ሰለሞን የመጀመሪያ ሆኗል እና ኪንግ ሰለሞን በትክክል መልሶታል። እንዲሁም አንድ ሌላ ሴት አድማጫችን ይስማሽዋ አመትባል ከዚሁ ከስቶኮል መስዋን በትክክል መልሳለች። ሌላ እስክንድር የሚባል ደሞ አድማጫችን በከፊል ነው የመለሰው የሀዜ ቴድሮስ ራሳቸውን የሰውት እሱ ያለው በ1868 እንዳለው በ1860 ነው ራሳቸውን የሰውት። ልጃቸውም ልጅ አለማየው ይባላል እሱም በእንግሊዝ ሀገር እንትን ያለው ነውና መልሱን በትክክል የመለሳችሁት እና አድማጮቻችንም ሆነ እንዲሁም በመልሱ ላይ የተሳተፋችሁ ደዋዮቻችንን ከልብ እናመሰግናለን።
ያው እንግዲህ የዛሬም ፕሮግራማችን እንግዲህ ጊዜ ገደበንና ስለላ ማቆም የተገደደንበት ሁኔታ አለ። አንድ 3 ደቂቃዎች ነው የሚቀሩ። እንግዲህ አድማጮቻችን አብሮ ስለቆዩ ከልባችን እናመሰግናለን። መልስ የሰጡን ሰዎች ደግሞ በቀጣይነት ምን ይሻላል የሚለውን በሚቀጥለው እናሳውቃለን።
ሽልማቱን ኖርማሊ እናማ እንደሚወስዱ እየታወቀ ስለ ሽልማቱ ዘግየት እናረጋለን። ፈታኝ ነው ጥያቄዎችን በማውጣት ማለት ነው። እና ግን በጣም ብዙ ኢትዮጵያኖች ወቀዋል።
የዛሬ ፕሮግራማችን ይህን ይመስላል። አድማጮቻችን አብራችሁ ስለቆያችሁ ከልብ እናመሰግናለን። መልካም ሰንበት፣ መልካም ሁሉ የሳምንት ሰው ይበለን።
እስከ ሳምንት መልካም ሰንበት።